From the conference center at Temple Square in
Salt Lake ከተማ ውስጥ በቤተ መቅደስ አደባባይ ከመገኘው የጉባኤ አድራሺ የ186ኛው አመታዊ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን አጠቃላይ የይሁድ ጠዋት ስብሰባ ነው። ተናጋሪዎች ከአጠቃላይ ባለስልጣናትና አጠቃላይ ቤተክርስቲያን መሪዎች ተመርጠው ስብሰባውን ገራ የዚ መዝሙር በሞርሞን ተመርና አክል ዘማሪዎች ይገኛል። ይህ ስርጭት እንደ ህብረተሰብ አገልግሎት የቀረበው በቦኒቨል ማሰራጫ ድርጅት ነው። ያለ ጽሑፍ ፍቃድ ይህን ፕሮግራም ማባዛት፣ መቅዳት፣ በጽሑፍ ማተም ወይም በሌላ መንገድ መጠቀም የተከለከለ ነው። የቤተ ክርስቲያኑ ተቀዳሚ አመራር ሁለተኛ ማካሪ ፕሬዚዳንት ሄነሪ ቢ ይህን ስብሰባ ይመሩታል።
Brothers and sisters,
ወንድሞችና እህቶች እንኳን ለ186ኛው አመታዊ ሆለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን የይሁድ ጠዋት ስብሰባ አጠቃላይ ጉባኤ በደህና መጣችሁ። ይህን ጉባኤ መመሩት ፕሬዚዳንት ቶማስ ሲሞንሰን እኔ ይህን ስብሰባ እንዳስተዋውቅ ጠይቀውኛል። በሬዲዮ፣ በቴሌቪዥን፣ በኢንተርኔት፣ በሳተላይት ማስተላለፊያ ለምትላለፉ ሰላምታችን በረከቶቻችን እናቀርባለን። በዚህ ጠዋት ለተገኙት አጠቃላይ ባለሥልጣናትና አጠቃላይ የቤተ ክርስቲያኗ መሪዎች እናሳስባችኋለን። የዚህ ሙዚቃ በማርክ ወልበርግ እየተመራ አንድሩስ እንስወርዝ በኦርጋን ላይ በመሆን የዚህ ስብሰባ መዝሙር በሞርሞን ታበርናክል ዘማሪዎች ይቀርባል። መዘምራኑ ይህንን ስብሰባ የሚከሙት ሌት ዛዮን ኢን ሄር ቢዩቲ ዘራይዝ በምሎ መዝሙር ከፍቶታል። እናም አሁን ያስደስቱናል ለሞርሞን ብሬክስ በምሎ። ከዛም የክመቻ ጸሎት የሰብአዊ ጉባኤ አባል በሆነው በሽማግሌ አንተ እንዲ ፓርክንሰን ይቀርብልናል። ከዛም መዘምራኑ አይ ዊል ፎሎ ጎድስ ፕላን የምለውን ይቀርባል።
Our Father who art in heaven.
የሰማይ አባታችን ሆይ ዛሬ በመሰብሰባችን በዚህ ቀን በመሰባሰባችን እናመሰግናለን። ስለተመለሰው ወንጌል እናመሰግናለን። እናም ራስህንና ልጅህንም ለዮሴፍ ስሜት ስላሳይ እናመሰግናለን። ወንጌልን በሙሉነት ስለተመለሰ እናመሰግናለን። እናም መላእክቶች የመልከጸድቅን ከነስልጣን ለመመለስ ስለተመጡ እናመሰግናለን። ዛሬ በሚሊዮን የሚቆጠሩ ሰዎች በቤታቸው እናም በስብሰባ ቦታ ተሰብስበዋል ያንተን ቃል ለመስማት። እናም ነቢይህንን ቶማስ የስሞንሰን እንድታጠነክረው እንጸልያለን። እናም መልእክቱን እንዲያስተላልፍ እንድትረዳው እንጠይቃለን። ልባችን እንዲነካ እናም ጥሩ ነገር መስራት እንድንቀጥል እንድትረዳ እንጠይቃለን። መንፈስ ከኛ ጋር እንዲሆን እንጸልያለን። እናም ደግሞ እንድንጠነክር ጥያቄ ያለንን እንዲመለስልን እናም መንፈስ ቅዱስ እንዲሰማ እንጸልያለን። እናም በኢየሱስ ክርስቶስ ቤዛነት አማካኝነት ተስፋ እንዲኖረን እንጸልያለን። በኢየሱስ ክርስቶስ እናም በቅዱሱ ስም እንጸልያለን። አሜን።
It will now be our privilege.
Ahun kawud nabiyachin President Thomas S. Monson lemasmat enittadalalen. Ke President Monson negegir bohala mazemrano you can make the pathway bright yemlawon yemrallu. Kaza kehitboni el Oscarson attakalai wattat setoch president lemasmat enittadalalen. ከሷም ቀጥሎ ቆጳስ ደብሉ ክርስቶፈር ወድል ንግግርን ሰማለን። አሁን ፕሬዳን ሞንሰን
Brothers and sisters,
ወንድሞችና እህቶች ዛሬ ንግግሬን ከመጀመሪያ በፊት በሚመጡት ወራትና አመታት ውስጥ በሚከተሉት ቦታዎች የሚገነቡትን አራት አዳዲስ ቤተ መቅደሶችን ማስተዋወቅ ወዳለሁ። ኪቶ ኤኳዶር፣ ሃራሬ ዚምባብዌ፣ ቡሬም ብራዚል እናም ሁለተኛ ቤተ መቅደስ በሊማ ፔሩ ውስጥ። በ1963 ዓመተ ምህረት የ12ኛ ሐዋርያት መልአተ ጉባኤ አባል ሲሆን በማላ ቤተ ክርስቲያና ውስጥ 12 ቤተ መቅደሶች ብቻ ነበሩ። ከሁለት ሳምንት በፊት በፕሮቮ ከተማ ማዕከል ቤተ መቅደስ መመረቃውን በመላ ዓለም 150 በሥራ ያሉ ቤተ መቅደሶች ይገኛሉ። በእነዚህ ቅዱስ ቤቶች ስለምንቀበላቸው በረከቶች ምንኛ ምስጋና ይሰማናል። አሁን ወንድሞችና እህቶች በዚህ ጠዋት ትንሽ ሐሳቦችን ላካፍላችሁ እድሌ በማግኘቴ ምስጋና ለመግለጽ ፈልጋለሁ። በቅርቡ ስለ ምርጫዎች እያሰብኩኝ ነበር። የታሪክ በር በትንሽም ማዞሪያ ላይ እንደሚንጠለጠል ተነግሯል። እናም የሰዎች ሕይወት እንደዚሁ ነው። የምንመርጣቸው ምርጫዎች ዕጣ ፈንታዎቻችንን ይወስናሉ። የቅድመ ምድራዊ ሕይወታችንን ስንተውና ወደ ምድር ስንመጣ የነጻ ምርጫችን ስጦታ ይዘን መጣን። ግባችን የሰለስቲያል የክብር ደረጃን ማግኘት ነው። እናም የምናደርጋቸው ምርጫዎች በትልቁ ክፍል ግልባችን ላይ መመስረትና አለመድረሳችንን ይወስናል። አብዛኛዎቻችን በሉዊስ ካሮል አይነት ልቦለድ ውስጥ ኤልሰም የምናቦታ ጀብዱ ታውቃለች። ከፊቷ ሁለት ተቃራኒ አቅጣጫ የሚመሩ መንገዶች እንደደረሰባቸው ታስታውሳላችሁ። ወደ የትኛውን መንገድ መዞር እንዳለባት ስታሰላስል አሊስ የትኛውን መንገድ ልከተል ብላ ከጠየቀች ድመቱም እንዲመለስላት፣ ድመቱም ያ የሚወሰነው የት መሄድ የምትፈልግበት ላይ ነው። የት መሄድ እንደምትፈልጊ ማወቅ ካልቻልሽ የምትሄድበትን መንገድ ምን ለውጥ አያመጣም አላት። እንደ አሊስ ሳይሆን የእኛ የት መሄድ እንዳለብን እናውቃለን እና የምንወስደው መንገድ ለውጥ ያመጣል። ምክንያቱም በዚህ ሕይወት ውስጥ የምንከተለው መንገድ የሚከተለው ሕይወታችን መድረሻ ይመራልና። በራሳችን ውስጥ ከጣሉት አስራዎች በጣም ውጤታማ መከላከያ የሚሆን ታላቅና ኃይለኛ እምነት ማለትም የሚያስፈልገንና ትክክለኛውን የመምረጥ ፍላጎታችንን የሚጎልበትን እምነትም ለመገንባት እንምረጥ። ከእንደዚህም አይነት እምነት ወዴት መሄድ አንችልም። እንደዚህ አይነት እምነት ጋር ግንባችንን ማከናወን እንችላለን። ምንም እንኳ በብልህነት መምረጣችን አስፈላጊ ቢሆንም የሞኝ ምርጫዎችን የምናደርግበት ጊዜዎች አሉ። በአዳኙ የተሰጠ የነሳ ስጦታ ወደ ምንሻው የሰለስቲያል ክብር ደረጃ እንደሚመራ መንገድ መመለስ እንድንችል የመንገድ ድባባችንን ለማስተካከል ያስችለናል። ሁሉም የሚከተለውን ላለመከተል በመበርታት እንቀጥል። በቀላሉ ስህተት ከሆነ ነገር ከባዱን ትክክለኛ ነገር ሁሌም እንምረጥ። ይህንን ለመምረጥ ወይም ያንን ለመምረጥ በእያንዳንዱ ቀናት የምናደርጋቸውን ውሳኔዎች እናሰላስል። ክርስቶስን ከመረጥን ትክክለኛውን ምርጫዎች መርጠናል ማለት ነው። ይህ እንዲሁ ከልቤ የመነጨ እና ትሑት ጸሎቴ ነው። በጌታችንና በአዳኛችን ኢየሱስ ክርስቶስ ስም አሜን።
Song. On March 30th,
መጋቢት 30 ላይ ልክ አንድ ዓመት በፊት ከአሜሪካን ፎርክ ዩታን የሆነው ትንሹ የሁለት ዓመት ዕድሜ ያለው ኢታን ካረነሳ በሳንባ ምች በሽታና በሳንባ አካባቢ ባለ ውሃ መቋጠር ምክንያት በሆስፒታል ተኝቶ ነበር። ከሁለት ቀናት በኋላ በሄሊኮፕተር በሶልት ሌክ ከተማ ወዳለ ዝቅተኛ ሆስፒታል መብረር እስኪኖርበት ድረስ የጤና ሁኔታ በጣም ከባድ ደረጃ ደረሰ። የተጨነቀችው እናቱ ሚሼል በሄሊኮፕተሩ የፊት ወንበር ላይ ሆና ከወንድ ልጇ ጋር እንድትበር ተፈቅዶላት ነበር። በሄሊኮፕተሩ ውስጥ ካሉት ሌሎች ሰዎች ጋር እንድታወራ ማዳመጫ ተሰጥቷት ነበር። ሐኪሞቹ የታመመው ትንሹ ልጁን ሲያክሙ ውስጥ ትሰማ ነበር። እናም ራሷ የህፃን ልጅ የጤና ተንከባካቢ በመሆኗ ሚሼል ኢታን ኃይለኛ ችግር ውስጥ እንደነበር ለመረዳት በበቂ ሁኔታ ታውቃለች። በዚህ አሳሳቢ ወቅት ላይ የሚሼል በድሪፐል ዩታ ቤተ መቅደስ አናት ላይ እየበረሩ እንደነበር ተገነዘበች። ከአየር ላይ ሆና ከሸለቆ ማዶ ወደ ውጭ ተመለከተች። እንዲሁም የጆርዳን ሪቨርን ቤተ መቅደስንም የኦክሮንም ማውንቴንም ቤተ መቅደስንም እናም የሶልት ሌክ ከተማ ቤተ መቅደስንም በረቁ ተመለከተች። እንዲህ የሚል ሀሳብ ወደ አእምሮዋ መጣ። ታምኘዋለሽ ወይስ አታምኘውም? የህጻናት ክፍል ውስጥ እናት ስለዚህ ተሞክሮ እንዲህ ትላለች። በህጻናት ክፍል ውስጥ እና በወጣት ሴቶች ክፍል ውስጥ ስለ ቤተ መቅደስ በረከቶችና ቤተሰቦች ዘላለም እንደሆኑ ተምሬያለሁ። በምሽኔ ላይ መልካም ለሆኑት የሜክሲኮ ህዝብ ስለ ቤተሰቦች መልእክቶችን አካፍያለሁ። ከዘላለም አጋሬ ጋር ለጊዜውና ለዘላለም በቤተ መቅደስ ታትሜያለሁ። እንደ ወጣት ሴቶች መሪ ስለ ቤተሰቤ ትምህርቶች አስተምሬ ነበር። እናም በቤተሰቤ የቤት ምሽት ላይ ለልጆቼ ስለ ዘላለም የቤተሰቦች ታሪኮች አካፍያለሁ። አውቀው ነበር፣ ነገር ግን አምነው ነበርን? መልሴ የመጣው ጥያቄው ልክ ወደ አእምሮዬ በመጣበት ፍጥነት ነበር። መንፈስ ለልቤና ለአእምሮዬ አስቀድሜ የማውቀውን አምኘዋለሁ የሚለውን አረጋገጠልኝ። በእውነት ቤተሰቦች የዘላለም እንደሆኑ ላለኝ እውቀትና እምነት ልብን በማመስገን የሰማይ አባት ጋር ልቤን በጸሎት አፈሰስኩት። ሁሉን እንዲቻል ላደረገው ስለ ልጁ ስለ ኢየሱስ ክርስቶስ አመሰገንኩት። ለወንድ ልጄ አመሰገንኩት። እናም ትንሹ ኢታንን ወደ ሰማያዊ ቤቱ መምጣት ካስፈለገው ችግር እንዳልነበረው ለሰማይ አባቴ አሳወቅኩት። ሙሉ ለሙሉ በሰማይ አባቴ ላይ ታመንኩ እና ሜታንን በድጋሚ እንደማየው አወቅኩ። በዛች አስቸኳይ ጊዜ ላይ ወንጌሉ እውነት እንደነበር እውቀትና እምነት ስለነበረኝ በጣም አመስጋኝ ነበርኩኝ። ሰላም ነበረኝ። ልዩ ሕክምናን እያገኘ ኤታን ብዙ ሳምንታትን በሆስፒታል አሳለፈ። ውድ የሆኑት ሰዎች ጸሎቶች፣ ጾምና እናም የእምነት ፍቅር ከዛን ክብካቤ ጋር በአንድ ላይ ከቤተሰቡ ጋር እንዲሆን ሆስፒታሉን ለቆ ወደ ቤት እንዲመለስ ፈቀደለት። ዛሬ ጤነኛና በጥሩ ነው ያለው። ለሚሼል ይህ ጠቃሚ ወቅት በሕይወቷ ሙሉ የተማረችው ከቃላቶች በላይ እንደነበረ እውነት እንደሆነ አረጋገጠላት። አንዳንዴ በጌታ በቤተ ክርስቲያን ውስጥ ያለውን ተአምርና ማዕረግ ሙሉ ለሙሉ ለመረዳት እስክንቸገር ድረስ እንደ ኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን አባልነታችን ለተሰጡን በረከቶች በጣም እንዛመዳቸዋለን። በዚህ ሕይወት ውስጥ ሊቀርብ ከሚችለው ታላቅ ስጦታ ግብዝ በመሆናችን ጥፋተኞች ሆነን እናውቃለንን? አዳኝ ራሱን ይህንን አስተማረ። ትእዛዛቴን ከጠበቃችሁና እስከ መጨረሻው ከጸናችሁ ከእግዚአብሔር ስጦታዎች ሁሉ ሆነው ታላቅ ስጦታ የዘላለም ሕይወትን ይኖራቸዋል። እሁድ ለመሄድና እንዴት ጥሩ ሰው መሆን እንደምንችል ለመማር ይህ ቤተ ክርስቲያን ከጥሩ የበለጠ ቦታ እንደሆነ እናምናለን። መልካም የሥነ ምግባር ደረጃ ካላቸው ጋር የምንጎዳኝበት ከሚያምር የቤተ ክርስቲያን ማህበረሰባዊ ክብር የበለጠ ነው። ወላጆች ልጆቻቸውን ተጠያቂዎች፣ መልካም ሕዝብ የሆኑ ዘንድ በቤታቸው ውስጥ ማስተማር የሚችሉት ታላቅ የሀሳቦች ክምችት አይደለም። የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ከእነኚህ ነገሮች ሁሉ የበለጠ በጣም ጥሩ ነው። እንደ ሃይማኖት ትልቅ የኛ ብቻ ናቸው ስለምንላቸው እውቀቶች ለደቂቃ አስቡ። ኢየሱስ ክርስቶስ በምድር ላይ ሳለ ያቋቋመው ቤተ ክርስቲያን ራሱ በድጋሚ በእግዚአብሔር በተጠራ ነቢይ በኩል በእኛ ጊዜ እንደተመለሰና በእግዚአብሔር ስም ለመተግበር የጥንት ሐዋርያት የያዙትን ተመሳሳይ ኃይልና ስልጣን የእኛ መሪዎች እንደያዙ እናምናለን። የእግዚአብሔር ክህነት ተብሎ ይጠራል። በተመለሰው ስልጣን አማካኝነት እንደ ጥምቀት ያሉ የመዳን ስርዓቶችን መቀበል እንደምንችልና የሚያጸዳውና የሚያጠራው የመንፈስ ቅዱስ ስጦታ ሁሌም ከእኛ ጋር ይሆናል ብለን እናወራለን። በክህነት ቁልፉ አማካኝነት ይህንን ቤተ ክርስቲያን የሚመሩና አቅጣጫ የሚያስይዙ ሐዋርያትና ነቢያት አሉን። እናም በእነዚህ ነቢያቶች በኩል እግዚአብሔር ለልጆቹ እንደሚናገር እናምናለን። አንድ ቀን ወደ እግዚአብሔር መገኛ እንደምንመለስና ከእሱ ጋር ለዘላለም አብረን እንድንኖር የሚያስችሉንን ቤተ መቅደስ ውስጥ ቃል ኪዳኖች ለመግባትና ስርዓቶችን ለመቀበል ይህ የክህነት ኃይል እንዲቻል እንዳደረገው እናምናለን። እንዲሁም በዚህ ኃይል አማካኝነት የእግዚአብሔር ቤቶች ናቸው ብለን በምናምነው በቅዱስ ሕንፃዎች ውስጥ ጥንዶች አዲሱንና ዘላለማዊውን የጋብቻ ቃል ኪዳንን ሲገቡ ቤተሰቦች ለዘላለም በአንድ ላይ ይታሰራሉ የሚለውንም የእኛ ብቻ አድርገን እናወራለን። ለእኛ ብቻ ሳይሆን ነገር ግን በእነዚህ ጠቃሚ የማዳን ስርዓቶች ላይ ለመሳተፍ እድል ሳያገኙ በምድር ላይ ለኖሩት ለቅድመ አያቶቻችን እነዚህንም የማዳን ስርዓቶችን መቀበል እንደምንችል እናምናለን። በእነዚሁ ተመሳሳይ ቅዱስ ቤተ ክርስቲያኖች ውስጥ ለቅድመ አያቶቻችን ስርዓቶችን በውክልና መፈጸም እንደምንችል እናምናለን። ኢየሱስ ክርስቶስ የዓለም አዳኝ እንደሆነ መጽሐፍ ቅዱስ ስለሚያውጀው በነቢይና በእግዚአብሔር ኃይል አማካኝነት ተጨማሪ ቅዱሳን መጽሐፍትን ተጨማሪ ምስክርነት እንደምንቀበል እናምናለን። የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን የእግዚአብሔር መንግስት እንደሆነና በምድር ላይ ብቸኛው ትክክለኛ ቤተ ክርስቲያን እንደሆነ እንናገራለን። የኢየሱስ ክርስቶስ ቤተ ክርስቲያን ተብሎ ይጠራል፣ ምክንያቱም ከአናት ላይ ይቆማልና የእሱ የቤተ ክርስቲያን ነው። እናም እነዚህ ነገሮች የተቻሉት በቤዛዊ መስዋዕትነቱ ምክንያት ነው። እነዚህ የተለያዩ ሁኔታዎች በዚህ ምድር ላይ ባለ በየትኛውም ቦታ እና ድርጅት ውስጥ መገኘት እንደማይችሉ እናምናለን። ሌሎች ሃይማኖቶችና ቤተ ክርስቲያኖች መልካምና ታማኝ ሆነው ሳለ በኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን የሚገኘውን የማዳን ስርዓቶችን የማቅረብ ስልጣን አንዳቸውም የላቸውም። የእነዚህ ነገሮች እውቀት አለን፣ ነገር ግን እናምናቸዋለን ወይ? እነዚህ ነገሮች እውነት ከሆኑ ከዚህ በፊት ዓለም አውቃ ከነበረው በላይ ታላቅ የተስፋና የእርዳታ መልእክት አለን። እነሱን ማመን ለእኛና ለምንወዳቸው የዘላለማዊ ጥቅም ጉዳይ ነው። ለማመን ወንጌልን ከጭንቅላታችን ከጭንቅላቶቻችን ወደ ልቦቻችን መውሰድ አለብን። በቀላሉ በእንቅስቃሴዎቻችን ውስጥ ወንጌልን መኖር የሚቻል ነው። ምክንያቱም ስለሚጠበቅብን፣ ምክንያቱም ያደግንበት ባህል ስለሆነ ወይም ምክንያቱም ልምድ ስለሆነ። አንዳንዶች ምናልባትም የንጉሥ ቢንያምን አስገዳጅ ስብከትን ተከትሎ ሕዝብ የተሰማቸውን እንዲህ የሚለውን ድምፅ አላጋጠማቸውም። እናም ሁሉም በአንድ ድምፅ እንዲህ በማለት ጮሁ፣ አዎን፣ ለእኛ የተናገርካቸውን ቃላት በሙሉ እናምናለን። እናም ደግሞ ሁሉን የሚገዛው በጌታ መንፈስ አማካኝነት እርግጠኝነታቸውንና እውነተኝነታቸውን እናውቃለን። ታላቅ ለውጥ ለእኛ ወይንም በልባችን ውስጥ በመስራት ከእንግዲህ ኃጢአት ለመፈጸም ምንም ፍላጎት የለንም፣ ነገር ግን ያለማቋረጥ መልካምን መስራት እንጂ። ከአሁን በኋላ የዓለም መንገድ የመከተል ፍላጎት እናቆም። እግዚአብሔርን እንድናስደስት ዘንድ ሁላችንም ልቦቻችንንና የውስጥ ፍርሃታችንን ለመለወጥ መሻት ይገባናል። ትክክለኛ መለወጥ በጊዜ ሂደት የሚመጣና እምነትን ለመለማመድ ፈቃደኝነትን የሚያካትት ሂደት ነው። ከኢንተርኔት ይልቅ ቅዱሳን መጻሕፍትን ስንመረምር ይመጣል። ለእግዚአብሔር ትእዛዛት ታዛዞች ስንሆን ይመጣል። በዙሪያችን ያሉትን ስናገለግል መለወጥ ይመጣል። ቅን ከሆነ ጸሎት፣ ቋሚ ከሆነ የቤተ መቅደስ ተሳትፎ እናም በእግዚአብሔር የተሰጡንን ኃላፊነቶች በእምነት ከማሟላት ይመጣል። ወጥነትና የዕለት ተዕለት ጥረትን ይጠይቃል። በብዛት እንደዚህ ጠይቃለሁ። የዛሬ የእኛ ወጣቶች ከሚጋፈጧቸው ፈተናዎች ታላቁ የቱ ነው? በሕይወታቸው ውስጥ ሁሌም ያለው የትልቁና ሰፊው ሕንጻ ተጽዕኖ እንደሆነ አምናለሁ ብዬ መልሳለሁ። መጽሐፈ ሞርሞን በተለይ ለእኛ ጊዜ የተጻፈ ከነበረ ከዚያም በሌሂ የሕይወት ዛፍ ራእይ ውስጥ ለሁላችንም ያለው መልእክት ጠቀሜታና እነኛ ጣቶቻቸውን የሚጠቁሙ ሰዎች ጉዳት እና ታላቅና ሰፊ ከሆነው ሕንጻ ያለው ማንጓጠጥ በእርግጥም ማለፍ አንችልም። ለእኔ በጣም አሳዛኝ የሆነው አንደኛቸውን በድቅድቅ ጨለማ በቀጥተኛውና በጠባባ መንገድ ውስጥ የታገሉ የብረት ዘንጉን አጥብቀው የያዙ ግባቸውን የሳሳኩ እናም ንጹሕን ፍቅርና ጣፋጩን ፍሬ መቅመስ የጀመሩት ሰዎች መግለጫ ነው። እነኛ በትልቁና በሰፊው ሕንጻ ውስጥ ያሉ አለባበሳቸው እጅግ ያማረ ሰዎች ቅዱስ መጽሐፍ እንዲህ ይላል፣ ወደ ፍሬው መጥተው በተካፈሉት ላይ እጃቸውን እየጠቆሙና እየተሳለቁባቸው ነበር። እናም ስለተሳለቁባቸውም ፍሬውን ከተካፈሉ በኋላ አፈሩ፣ ወደ ተከለከለው መንገድ ገቡና ጠፉ። እነኚህ ጥቅሶች ሕይወታችንን ውስጥ የኢየሱስ ክርስቶስ ወንጌል ያለን ሰዎች ይገልጻሉ። እርሱ ውስጥ ምን ብንወለድም ወይም እሱን ለማግኘት ጥቅጥቅ ባለ ጨለማ ውስጥ መታገል ኖሮብን ቢሆንም ይህንን ያማረና ከሌሎች ፍሬዎች ላይ እጅግ ተፈላጊ ከሆነው እናም ዘላለማዊ ሕይወት ለማምጣት አቅም ያለው ከእግዚአብሔር ስጦታዎች ሁሉ የበለጠ የሆነውን ፍሬ ቀምሰነዋል። መመገባችንን ብቻ መቀጠልና በእምነታችን ላይ የሚሳለቁትን ወይም ጥርጣሬዎችን በመፍጠር የሚደሰቱትን ወይም በቤተ ክርስቲያን መሪዎችና ትምህርት ላይ ስህተት የሚፈልጉትን ሰዎች መስማት የለብንም። በየቀኑ ከጥርጣሬ ይልቅ እምነትን ለመምረጥ የምናደርገው ምርጫ ነው። ሽማግሌም ሩሰል ባላርድ በጀልባው ላይ ቆዩ፣ የህይወት አድን ጃኬት ተጠቀሙ፣ እናም በሁለት እጃችሁ ጠንክራችሁ ያዙ ብለው አጥብቀው አስገንዝበውናል። የጌታ እውነተኛ ቤተ ክርስቲያን አባል እንደመሆናችን አሁንም በጀልባው ላይ ነን። ህይወት ፈተናዎች ውስጥ በሰላም እንዲያደርሱን ምቾት፣ እርዳታና ምሬት የሚሰጡን እውነታ ለማግኘት የዓለም ፍልስፍናዎች መመርመር የለብንም። አስቀድሞ አለንና ልክ የኢታንና ለረዥም ጊዜ የቆየው እምነቷ እንደመረመረችና አስቸጋሪውን ወቅት በድፍረት አምነዋለሁ ብላ እንዳለችው እኛም ማድረግ እንችላለን። በጌታ መንግስት ውስጥ ያለን አባልነት መልካም የማይቻል ዋጋ ነው ያለው ስጦታ እንደሆነ መሰክርላቸዋለሁ። ይህን ልምለው በኢየሱስ ክርስቶስ ስም ነው፣ አሜን።
A few years ago, our daughter and son-in-law were asked to team teach a primary class of 5
ችንም የምንፈልገው ኢየሱስ ክርስቶስ በመማር ነው። ከጥቂት ዓመታት በፊት ልጆቻችን ባለቤት አብሮ 5 ቁልፍ ለማስተማር ወንድ ልጆችን በመጀመሪያ ጊዜ እንዲያስተምሩ ተጠይቆ ነበር። ሴት ልጆቻችን እንድታስተምሩ የተመደበችበትም ባለበት ጸባያቸው እንዲስተካከሉ የሚከታተል ነበር። እናም በአንድ አስቸጋሪ በኃይል የተሞላ ልጅ የተጋጠመ ማስጠንቀቂያ ተሰጠ በኋላ አማቻችን የ4 ዓመት ልጅ አውጥቶ ከቤተሰቡ ጋር ተነጋገረ። እሱም እጁን ወደ ላይ ከፍ አድርጎ በታላቅ ድምጼ አንዳንዴ ስለ ኢየሱስ ለማሰብ ያስቸግራል አለ። በሟችነት ጉዞአችን ውስጥ ምንም የወደፊት የምንደርስበት ምንም ግርማዊ የሆነ እናም ጉዞ በጣም አስደሳች የሆነ ቢሆንም በመንገዱም በፈተናዎችና ስቃዮች የምንጋፈጥ ነን። ሽማግሌ ጆሴፍ ቢ ወርዝሊን እንዳስተማሩት የሐዘን መጠቆሚያ በመጨረሻ በእኛ ላይ ይጠቁማል። በአንድ ወይም በሌላ ጊዜ እያንዳንዳችን ሐዘን ያጋጥማል። ማንም በዚህ ከኃላፊነት ውጭ አይደለም። ጌታ በጥበቡ መሠረት ማንንም ከሐዘን አይሸፍንም። ይህም መንገድ ሰላም መጓዛችን ወይም አለመጓዛችን በአብዛኛው ጊዜ በክፍል የምንወስነው ስለ ኢየሱስ ክርስቶስ ለማሰብ አስቸጋሪ ጊዜ እንዳለ ወይም እንደሌለ ነው። የአእምሮ ሰላም፣ የህሊና ሰላም እና የልብ ሰላም የሚወስኑት ፈተናዎች፣ ሐዘኖችና የልብ ህመሞችን ለማስወገድ በምናደርግበት ችሎታችን አይደለም። ቅን ልመና ብኖርም ማንኛውም አይነት አውሎ ንፋስ መንገድ አይቀርም፣ ማንኛውም አይነት ህመም አይፈውስም። እናም በነቢያት በራእያንና ገላጮች የምንማራቸው ሁላችንም ትምህርት መሠረታዊ መርሆ ወይም ድርጊት በሙሉ ለመረዳት አንችልም ይሆናል። ምንም ቢሆን የተያዘ ነው። በዮሐንስ ወንጌል ውስጥ አዳኝ እንዳስተማረው በሕይወት ፈተናችን ብኖሩም ደስተኛ ለመሆን እንችላለን፣ ተስፋ ልኖረን እንችላለን። እናም ምንም ፍርሃት አያስፈልግንም፣ ምክንያቱም እርሱ እንደወደደን ሰላም ይኖረናል። በኢየሱስ ክርስቶስና በኃጢአት ክፍያ መሥዋዕት ማመን አሁን እናም ዘላለማዊ የወንጌል የመጀመሪያ መሠረቱ መርሆ ነው። በዚህ ዓለም ውስጥ ሰላምና በሚመጣውም ዓለም የዘላለም ለማግኘት ተስፋ እናደርጋለን። በየቀኑ የወደፊት ፈተናችን መካከል በሰላም በምንፈልግበት ውስጥ እንዲረዳን ሐሳባችን እንዲህ ባለው በአዳኝ ላይ የምናተኩርበት ቀላል የሆነ ንድፍ ተሰጥቶናል። ከእኔ ተማሩ፣ እኔም ቃላቴን አዳምጡ፣ በመንፈሴም በትሕትና ተጓዙ፣ እኔ በሰላም ታገኛላችሁ፣ እኔም ኢየሱስ ክርስቶስ ነኝ። እናም ተማሩ፣ አዳምጡ፣ እናም ተራመዱ። የተስፋ ቃል ያላቸው ሦስት ነገሮች አሉ። መጀመሪያ ከእኔ ተማሩ። በኢሳይያ እንዲህ እናነባለን፣ ብዙዎቹ በሕዝብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንድንሄድ ይረዳናል። ምድርን በሚሸፍኑ ቁጥራቸው በሚጨምርበት ቤተ መቅደሶች ውስጥ ስለ ኢየሱስ ክርስቶስ እንዲህ ዓለም ፈጣሪ እንደ አዳጅና ቤዛ አለ። ፕሬዳን ሞንሰን እንዳስተማሩት ይህ ዓለም የሚፈትንና ለመኖር አስቸጋሪ ቦታ ሊሆን ይችላል። እናንተና እኔ ወደ እግዚአብሔር ቅዱስ ቤቶች ስንሄድ በውስጣቸው የገባናቸውን ቃል ክዳኖች ስናስታውስ እያንዳንዱን ችግር ለመቋቋምና እያንዳንዱን ፈተናዎች ለማሸነፍ ተጨማሪ ችሎታ ይኖረናል። በዚህ ቅዱስ መሸሸጊያ ሰላም እናገኛለን። በደቡብ አሜሪካ በማገልገል በካስማ ጉባኤ ውስጥ በሕፃን ልጅ ሞቶባቸው ባሉ ሰዎች በማዘናቸውን አወቅኩ። በጉባኤው የቃል ጊዜ ነበር ወንድም ቱሚሪ ጋር የተገናኘሁት። በልጁ ሞት ምክንያት ከማዘኑ በተጨማሪ እሱ እንደገና ለማየት በማይችልበት ሐሳብ በጣም አዝኖ ነበር። እንደ ቤተ ክርስቲያን አዲስ አባል ትንሽ ወንድ ልጁ ከመወለዱ በፊት ወደ ቤተ መቅደስ አንድ ጊዜ ለመሄድ ገንዘብ አጠራቅሞ ነበር። እናም እንደ ባልና ሚስት ከልጆቻቸው ጋር ተሳስሮ እንደነበር ገለጸ። ወደ ቤተ መቅደስ ለመመለስ ገንዘብ እያጠራቀመ እንደነበሩና ነገር ግን ከወንድ ልጆቹ ጋር ለመተሳሰር እንዲችሉ እርሱን ገና ለመውሰድ ችለው እንደነበር ገለጸ። ያልተረዳበት እንዳለ በማወቅ በታማኝነት ከቀጠለ ልጁን እንደገና እንደገለጽኩለት፣ ምክንያቱም ከባለቤቱና ከሴት ልጆቹ ጋር የተሳሰረው ሥርዓት ልጁንም ከእርሱ ጋር ለመተሳሰር ብቁ ነበር፣ እርሱም የተወሰደው በቃል ክዳን ስር ነበርና። በመደነቅ ይህ በእርግጥ እርግጥ መሆኑን ጠየቀ። እኔም አረጋገጥኩለት። ከልጁ ሞት ባለፉት ሁለት ሳምንታት ለመጽናናት ያልቻለች ባለቤቱን ለመነጋገር ፈቃደኛ እንደሆነ ጠየቀኝ። የእሁድ ጠዋት ከሰዓት በኋላ ከጉባኤ በኋላ ከእህቱ ሜሪ ጋር ተገናኘው። እናም ይህን ግርማዊ ትምህርት ለእርሷም ገለጽኩት። ያጣችውን አዲስ ነበር፣ ግን ተስፋ እየታያት በእንባ እንዲህ ጠየቀች፣ ትንሹ ልጄን በእውነት እንደገና ላቅፈው እችላለሁ? እርሱ በእውነት ለዘላለም የኔ ነው? ቃል ክዳኗን ከጠበቀች በኢየሱስ ክርስቶስ ሥልጣን ውጤታማ የሆነውን በቤተ መቅደስ ውስጥ የሚገኘውን መተሳሰር ኃይል በእርግጥ ከልጅዋ ጋር እንድትገናኝም ገለጽኩላት። እህቱ ሜሪ በወንድ ልጇ ሞት ልቧ የተሰበረ ብትሆንም በአዳኝ እንዲህ በተደረገው የቤተ መቅደስ ቅዱስ ሥርዓቶች ምክንያት በምስጋና እንባዎች እና በሰላም ተሞልታ ወጣች። ቤተ መቅደስ በምንሄድበት ጊዜ በሙሉ በምንሰማቸው፣ በምናደርጋቸው ሙሉ፣ በምንሳተፍባቸው ሥርዓቶች በሙሉ እና በምንገባቸው ቃል ክዳኖች በሙሉ ወደ ክርስቶስ እንጠቁማለን። ቃላቱን ስንሰማ እና ከምሳሌው ስንማር ሰላም ይሰማናል። ፕሬዚዳንት ሂንክሊ አስተማሩ፣ ወደ ጌታ ቤት ሂዱና በዚያም መንፈሱም ይሰማቸዋል፣ እናም ከእሱ ጋር ተገናኙ። እናም በምንም ቦታ የምትገኙ ሰላም ታውቃላችሁና። ሁለተኛው ቃላቴን አዳምጡ፣ ይፈጸማል። በእኔ ድምፅም በአገልጋዮችን ድምፅም ያም አንድ ነው። ከአዳም ቀናት እስከ አሁኑ ነቢያት ቶማስ ስምዖንሰን ድረስ ጌታ በእርሱ ሥልጣን በሰጣቸው ወኪል በኩል ተናግረዋል። በነቢዩ በኩል ከተሰጡት የጌታን ቃላን ለማዳመጥና ለመከተል የመረጡህ ደህንነትና ሰላምን ያገኛሉ። በመጽሐፍ ሞርሞን ውስጥ የነቢያት ምክሮች የመከተልና ከነቢያት ጋር አብሮ መቆም አስፈላጊነት በተጨማሪ ነፊ ምዕራፍ ውስጥ የሚገኘውን የለሂ ሕይወት ዘራእይ ጋር ብዙ ምሳሌዎች አሉ። ታላቅና ሰፊው ሕንፃ በቀናችን እንዳሉ እንደዚሁ ብዙ ሰዎች ያለበት ወይም ከተከፈቱ መስኮቶች የሚመጡትን ድምፆች እንደዚሁ የተሳሳቱ የምሳሌ እና የሚያምታታ አልነበረም። እናም ደግሞ ዓይኖቼን በዙሪያው ጣልኩኝ። እናም ከውሃ ወንዝ ባሻገር ትልቅና ሰፊ ሕንፃን ተመለከትኩ። በሰዎች ተሞልቶ ነበር። ፍሬያማ መጥተው ወዳሉበት ላይ እጃቸውን እየጠቆሙና እየተሳለቁባቸው ነበር። በእነዚህ በሚያሳለቁባቸው ምክንያት ፍሬውም ከቀመሱ በኋላ አፈሩ ወደ ተመለሰው መንገድ ገቡና ጠፉ። በቁጥር 33 ከእንስሳው ለሚወጣው መሾፊያና ማሳለቂያ የተለየ መልስ ያላቸውን እናነባለን። በእነዚህም ውስጥ ያሉ ፍሬያቸውን በነበሩት ላይ ደግሞ የፌስ ጣታቸውን ይጠቁሙ ነበር። ነገር ግን እኛ አላዳመጥናቸውም። ባፈሩት በወደቁትና ከጠፉትና ከሕንፃው የሚመጣውን ማሳለቂያ ካላዳመጡና ከነቢዩ ጋር አብረው ከቆሙ መካከል ያለው ዋናው ለውጥ በሁለት ሐረጎች ይወሰናል። መጀመሪያ ከቀመሱ በኋላ እና ሁለተኛ ይካፈሉ የነበሩት የመጀመሪያ ቡድን ወደ ዛፉ ሲደርሱ ለጊዜ ከነቢዩ ጋር ቆሙ፣ ግን ፍሬው ቀምሰው ብቻ ነበር። ለመመገር ባለመቀጠል ከሕንፃ የሚመጣው እንድነካቸው ከነቢዩ ላይ ወደ ጠፉበትም ተከትለው መንገዱ እንድጠፋቸው አደረጉት። ከቀመሱና ከሄዱት ጋር የምንጻጸሩ ፍሬያማ በወጣው ቀጥለው የነበሩ ናቸው። እነዚህን ግለሰቦች የሕንፃው ሁከታ ችላ አሉ፣ በነቢዩ አጠገብ ቆሙ፣ እናም አብሮ ያለውን ደህንነትና ሰላም ተደሰቱ። ለጌታና አገልጋዮቹ ያለን የመከተል ውሳኔ የግማሽ ጊዜ ውስን አይችልም። ጌታን ሥልጣን እንድሰጣቸው አገልጋዮቹን እና ስናዳምጥ በቅዱስ ቦታዎች እንቆማለን። ጠላት መልስ ለመስጠት የሚመስሉ የሚያጭበረብር መፍትሄ ያቀርባል፣ ነገር ግን ከምንፈልገው ሰላ እየራቅ ይወስደናል። ሕልምን ሕጋዊና ደህንነት እንደሆነ ያስመስል፣ ነገር ግን በመጨረሻ እንደ ትልቅና ሰፊ ሕንፃው በግድግዳዎቹ ሰላም የሚፈልጉትን እየደመሰሰ ይፈርሳል። እውነት በመጀመሪያ ውስጥ ቃላቶቹን ጠብቁ። ለዚህም ሦስተኛው በመንፈሴና በትሕትና ተጓዙ። ምንም ያህል ከመንገዱ ተንገላተን ብንሄድም አዳኝ እንደምመልሰን ከእርሱ ጋር እንድንጓዝ ይጋብዘናል። ከኢየሱስ ክርስቶስ ጋር ለመጓዝ ያለው ግብዣ ከእርሱ ጋር ወደ ገትሰመኒ ለመሄድና ከገትሰመኒ ወደ ካልቨሪ እናም ከካልቨሪ ወደ አትክልት ስፍራ መቃብር አብሮ ለመሄድ የሚጋብዝ ነው። ይህም በመጨረሻው ስላለው እያንዳንዱ ላይ የሚያደርገው ታላቅ ኃጢአት ክፍያ መሥዋዕት ለመቀበልና ለመጠቀም የሚጋብዝ ነው። ንስሐ ለመግባት የሚያነጻውን ኃይሉን ወደ እኛ ለማቅረብ እናም አፍቃሪ የተዘረጋውን ክንዶቹን ለማየት የሚያዘረጋ ነው። በህይወታችን ውስጥ አንዳንዴ ከአጥያትና መተላለፊያ የሚመጣውን ህመም የልብ መሰበር ተሰምቶናል። ምክንያቱም ኃጢአት የለንም ብንል ራሳችንን እናታላለን። እውነትም በእኛ ውስጥ የለም። ነገር ግን ኃጢአታችን እንደ አለላ ብትሆንም የኢየሱስ ክርስቶስ የኃጢአት ክፍያ ስንጠቀም ከእርሱ ጋር ንስሐ በመግባት በጥፋተኝነት ሸክም ወደ ታች ብንወርድም ሰላም እናገኛለን። ታናሹ አልማ በጌታ መልእክት ሲጎበኝ ኃጢአቶቹን እንዳጋፈጠ የተጋፍቶ ነበር። አጋጣሚውን በእነዚህ ቃላቶች ገልጾ ነበር። ነፍሴ በታላቅ ደረጃ ተጨንቃ እናም በኃጢአቶች ሁሉ ተሰቃይታ ነበር። አዎን፣ በአምላኬ ላይ መማጸንና ቅዱስ ትእዛዙን አለመጠበቄን ተመልክቻለሁ። ኃጢአቱ ታላቅ በሆኑምና በሥቃዩ መካከል እንዲህ ቀጠለ። እነሆ የእግዚአብሔር ልጅ ስለ ሆነው ስለ ኢየሱስ ክርስቶስ ስለ ተባሩ የዓለም ኃጢአት ለመክፈል ስለሚመጣው የአባቴን ትንቢት መስማቴን አስታወስኩኝ። በልቤ እንዲህ በማለት አለቀስኩ፣ የእግዚአብሔር ልጅ የሆነውን ኢየሱስ ሆይ ምሕረትህ በእኔ ላይ አድርግልኝ። እነሆ ወደ ጌታ ኢየሱስ ክርስቶስ ለምሕረት እስክጮህ ድረስ ለኃጢአቴ ስርየት በጭራሽ አላገኘውም ነበር። ነገር ግን እነሆ ወደ እርሱ መጮኩና ለነፍሴም ሰላም አገኘው። እንደ አልማ ኢየሱስ ጋር ስንራመድ ለኃጢአታችን ንስሐ እንገባለን። በሕይወታችንም ውስጥ እናደርግ በነፍሳችንም ሰላም እናገኛለን። ሁላችንም የምንፈልገው ሰላም ከፍላጎት በላይ ያስፈልገናል። ይህም ለእርሱ በመማር ቃላቱን በማዳመጥ እና ከእርሱ ጋር መራመድ እንድንሠራ ይጠበቅብናል። በአካባቢያችን የሚሆኑትን ነገሮች ለመቆጣጠር አንችልም። ነገር ግን የሰጠው የሰላም ንድፍ ለኢየሱስ ክርስቶስ ሁልጊዜ እንድናስታውስ ቀላል የሚያደርገው ንድፍ እንዴት እንደምንጠቀመን ለመቆጣጠር እንችላለን። ኢየሱስ ክርስቶስ መንገድና እውነትና ሕይወት እንደሆነ እመሰክራለሁ እና እውነተኛ ሰላም በዚህ ሕይወትና የዘላለም ሕይወት በሚመጣው ዓለም ለማግኘት የምንችለው በእርሱ በኩል ብቻ እንደሆነ በኢየሱስ ክርስቶስ ስም እመሰክራለሁ።
On a signal from the conductor.
የሚያስታውሰው ምልክት ሲያሳይ መአምኑና ዘማሪዎቹ ጋር በዝማሪ ሪጆይስ የሚለው መዝሙር ይገናኛል። ከመዝሙሩ በኋላ ከ12 ሐዋርያ መላእክት ጉባኤ አባል ከሆኑት ከሽማግሌ ክሪስቶፈር ኩክ እንሰማለን። መዘምራኑ ከዛ በኋላ ፕሬስ ፎርወርድ የሚለው ሴንት የሚለውን ይዘምራሉ።
This is the 186th Annual General Conference of the Church of Jesus Christ of Latter-day Saints.
I speak today of fathers.
ዛሬ ስለ አባቶች እናገራለሁ። በመለኮታዊ የደስታ ቀድ ውስጥ አባቶች አስፈልጋዮች ናቸው። እናም ያንን ጥሪ በደንብ ለማሟላት እየጣሩ ላሉት ሰዎች የመብራታቻ ድምጽን ወደ ላይ ማንሳት ፈልጋለሁ። አባትነትና አባቶችን ማሞገስና ማብራታታት ሌሎችን ማሳፈር ወይም ችላ ማለት አይደለም። በወንዶች ታላቅ ኃላፊነቶች እንዲሁም በባልነትና በአባትነት ውስጥ ወንዶች መልካም ለማድረግ በሚችሉበት ላይ ዛሬ ለማተኮር እንፈልጋለሁ። አባት የሌለው አሜሪካ የሚለውን መጽሐፍ የጻፈው ዴቪድ ብላንኮርን እንደተመለከተው ዛሬ የአሜሪካዊ ህብረተሰብ የተከፋፈለና ስለ አባትነት ሐሳብ የሚያምነታ ነው። አንዳንድ ሰዎች ይህንንም አያስታውሱም። ሌሎች በዚህ እናደዳሉ። ሌሎች በተጨማሪም ብዙዎቹ ስለ ቤተሰብ የተማሩ ሰዎች ችላ ይሉታል ወይም ይንቁታል። ብዙ ሌሎች ሰዎች ይህንን የሚቃወም አይደሉም ወይም ይህ የልብ ውሳኔ ያደረጉበት አይደለም። ብዙ ሰዎች በዚህ ለማከናወን የምንችልበት እንዲሆን ፍላጎት አላቸው። ነገር ግን ህብረተሰባችን ይህን ለማድረግ እንደማይችል ወይም እንደማያደርጉ ያምናሉ። እንደ ቤተ ክርስቲያን በአባቶች እናምናለን። ቤተሰቡን መጀመሪያ ባደረገ ሰው ሐሳብ እናምናለን። በመለኮታዊ ቅድ አባቶች በፍቅርና በጻድቅነት ቤተሰቦቻቸውን ያስተዳድራሉና ለቤተሰቦቻቸው የህይወት መሠረታዊ ፍላጎቶች የማሟላትና ጥበቃ ኃላፊነት አለባቸው። እና አባቶች አንዳንዶች የአባትነት መልካምነትን በህብረተሰብ አስተሳሰብ የሚመለከቱት ወንዶች ለልጆቻቸው ኃላፊነት እንዳለባቸው መልካም ዜጋ እንዲሆኑና የሌሎችን ፍላጎቶችን እንዲያሟሉ የሚገፋፏቸው እንዲሁም እናቶች ለልጆቻቸው የሚያወጡትን አባቶች ለልጆች የሚያወጡትን ተጨማሪ እንዲያደርጉ ነው። ባጭሩ ለወንድ ሰዎች ቁልፉ አባቶች መሆን ነው። ለልጆች ዋናው ነገር አባት እንዲኖራቸው ነው። ለህብረተሰብ ዋናው ነገር አባቶችን መፍጠር ነው። የአባትነትን ፍጹም እና መለኮታዊ ምሳሌ የሰማይ አባታችን ነው። የእርሱ ጸባይ እና ባህሪ በተጨማሪ መልካምነትና ፍጹም ፍቅርን የያዘ ነው። የእርሱ ሥራ እና ክብር ደስታዎችን ማሳደግ እና የልጆቹ ዘላለማዊ ሕይወት ናቸው። አባቶች በዚህ በወደቀች ዓለም ውስጥ ከበላይ ግርማ ጋር የሚመሳሰል ምንም ነገር አለን ለማለት አይችሉም። ለወንዶች አባትነት ለራሳችን ደካማነት እና ለመሻሻል የሚያስፈልገን እንድንጋፈጥ ያደርገናል። አባትነት መስዋዕትነትን ያሻል። ነገር ግን መነጻጸር የማይችል የመርካት እንዲሁም የደስታ ምንጭ ነው። እንደገናም ለሁሉም የሚሻለው ሞዴል እኛ የመንፈስ ልጆቹን የሚያፈቅረን አንድያ ልጁን እንደ የደህንነታችን እና ለዘላለማዊነታችን የሰጠው የሰማይ አባት ነው። ኢየሱስ እንዳለው ነፍሱን ስለወዳጆቹ ከመስጠት ይልቅ ከዚህ በላይ ፍቅር ለማንም የለውም። አባቶች ያን ፍቅር የሚያሳዩት ለቤተሰቦቻቸው አገልግሎትና ድጋፍ በመስራት ነው። ምናልባት የአባት በጣም አስፈላጊ ስራ ቢኖር የልጆቹን ልብ ወደ ሰማይ አባት ማዞር ነው። በምሳሌው እና በቃላቱ አባት ቀን በቀን በሕይወቱ ለእግዚአብሔር ታማኝ መሆን እንደሚመስል ለማሳየት የሚችል ከሆነ ያ አባት የልጆቹ በዚህ ሕይወት ሰላም እና በሚመጣው ዓለም የዘላለም ሕይወት ቁልፍ ይሰጣቸዋል። መጽሐፍ ቅዱስ ለልጆቹ ከልጆቹ ጋር የሚያነብ አባት ከጌታ ድምፅ ጋር ያስተዋውቃቸዋል። በቅዱሳት መጽሐፍት ውስጥ ወላጆች ልጆቻቸውን ለማስተማር ያላቸውን ኃላፊነት በተደጋጋሚ ትኩረት ተሰጥቶበታል። እናም ደግሞም ወላጆች በጽዮን ወይም በተደራጁት ካስማዎች ውስጥ ልጆች ኖሯቸው 8 ዓመት ሲሆናቸው ስለ ንስሐ በሕያው በእግዚአብሔር ልጅ ክርስቶስ እምነት እናም ስለ ጥምቀትና እጆችን በመጫን መንፈስ ቅዱስ ስጦታን ስለመቀበል ትምህርትን ያስተምሯቸዋል። እናም በ1833 እንደ አውሮፓውያን አቆጣጠር ጌታ የቅዳሜ አመራር አባላት ጆሴፍ ስሚዝን፣ ሲድኒ ሪግደንን እናም ፍሬድሪክ ጂ ዊሊያምስን ልጆቻቸውን ለማስተማር ያላቸውን ኃላፊነታቸውን ችላ በማለታቸው ገጽጿቸው ነበር። በትእዛዝም በኩል ልጆችን ብርሃንና እውቀት አላስተማርክም፣ እናም ክፉን በአንተ ላይ ኃይል አለው አለው። አባቶች የእግዚአብሔርን ሕግ እና ሥራዎች ለእያንዳንዱ ትውልድ እንደ አዲስ ያስተምሩ። ዘማሪው እንዳለው ለልጆቻቸው ያስታውቅ ዘንድ ለአባቶቻችን ያዘዘውን ምስክር በያዕቆብ መሠረት በምሳሌም በእስራኤል ሕግን ሠራ። የሚመጣ ትውልድ የሚለውም ልጆች ያውቁ ዘንድ ተነስተው ከልጆቻቸው ይነግራሉ። በእርግጥም ወንጌልን ማስተማር በአባቶችና በእናቶች መካከል የተካፈለ ኃላፊነት ነው። ነገር ግን ጌታ አባቶች ይህን ታላቅ አስፈላጊነት በመስጠት መሪ እንዲሆኑ እንደሚጠብቅባቸው ግልጽ አድርጓል። አብሮ መጫወት አስፈላጊ የማስተማር መንገድ ሊሆን እንደሚችል አስታውሱ። ጌታ አባቶች ልጆቻቸውን ለማስተካከል እንዲረዱ ይጠብቅባቸዋል፣ እናም ልጆች ምሳሌ ያስፈልጋቸዋል። እኔ ራሴም መልካም ምሳሌ በሆነ አባት ተባርኬ ነበር። የ12 ዓመት ልጅ በነበርኩበት ጊዜ አባቴ ለትንሽ ከተማችን ሸንጎ አባል በመሆን ለመመረጥ ፈለገ። የሚመረጥበትም ውድድር በጣም አልጠራበትም ነበር። የማስታውሰው ቢኖር አባቴ ወንድሞቼና እኔ ሰዎች ፖል ክሪስቶፈርሰን እንዲመርጡ የሚያበረታታ በራሪ ወረቀቶችን በር በበር እንድናሳልፍ እንዳደረገን ነበር። ፖል መልካምና ታማኝ ሰው ነው እና እርሱን በመምረጥ ምንም ችግር አይኖረንም ያሉ በራሪ ወረቀቱን የሰጧቸው ብዙ ሰዎች ነበሩ። የትንሽ ልጅ ልቤ አባቱ ኩራት ተሞልቶ ነበር። ብርታት ሰጠኝ፣ እናም በእርሱ እርምጃ ለመከተል ፍላጎት ሰጠኝ። ስለ ስርዓትና ማረም የማስተማር ክፍል ናቸው። ጳውሎስ እንዳለው ጌታ የሚወደውን ይገስጻል። ነገር ግን ስነ ስርዓት በማስያዝ አባት ለየት ያለ ጥንቃቄን መጠቀም አለበት። እርማት በሚሰጥበት ሰዓት አባት ተናሳሽነቱ ወይ ፍላጎቱ ፍቅርና መሪው መንፈስ ቅዱስ መሆን አለበት። መንፈስ ቅዱስ በሚነሳሳበት በትክክለኛ ጊዜ በኃይልነት በመቆጣት ከዚያም በኋላ ደግሞ እንደ ጠላት እንዳይሆን ለተቆጣው ሰው ተጨማሪ ፍቅር አሳይ። በእነዚህም በእምነትም ከሞት ኃይል በላይ እንደሆነ ያውቅ ዘንድ በመለኮታዊ ምሳሌ በኩል መገሰጽ ስለ መቅጣት አይደለም፣ ነገር ግን የሚያፈቅሩትን ሰዎች መንገድን ማሳየት ነው። ጌታ እንዳለው በዕድሜ እስኪደርሱ ድረስ ሁሉም ልጆች በወላጆቻቸው ላይ የመደገፍ መብት አላቸው። አባወራነት የተቀደሰ ስፍራ ነው። ለቤተሰብ የሚያስፈልጋቸው ማቅረብ ከቤተሰብ የሚለዩበት ጊዜ ቢያስፈልግም ከአባትነት ጋር ያያዘ አይደለም። ይህም መልካም አባት ለመሆን ነው። ይህም ደግሞ ቤተሰቡን በስራው ምክንያት ችላ የሚለውን ወይም በሌላ አመለካከት ራሱን ለማራዘም የማይጥርና ኃላፊነቱን በሌላዎች ላይ የመጣል የሚረካው ማረጋገጫ አይሰጥም። በንጉሥ ቢንያም ቃላት ውስጥ እናም ልጆቻችሁ ተርበው አለበዚያም ተራቁተው እንዲሆኑ አትፈቅዱም፣ የእግዚአብሔርንም ሕግ እንዲተላለፉ እርስ በርሳቸው እንዲጣሉ አትፈቅዱም፣ ነገር ግን በእውነትና በጥሞና መንገድ እንዲራመዱ ታስተምሯቸዋላችሁ። በራሳቸው እንዲዋደዱ እንዲሁም አንደኛው ሌላውን እንዲያገለግል ታስተምሯቸዋላችሁ። በምንም ጊዜ በሚችሉት ጥረት ሁሉ የአባቶችን ኃላፊነት እና ስራ ለማሟላት በማይችሉት ምንም እፍረት የለም። የልጆቹን እናት ማፍቀር እና ይህን ፍቅር ማሳየት አባቶች ለልጆቻቸው ለማድረግ የሚችሉት ሁለት ከሁሉም የሚሻሉ ነገሮች ናቸው። ይህም የቤተሰብ ሕይወታቸውና ደህንነታቸው መሰረት የሆነውን ጋብቻ ያረጋግጣሉ። አንዳንድ ወንዶች ብቸኛ አባቶች፣ የማደጎ አባት እና እንጀራ አባት ናቸው። ብዙዎቹ በጣም ይጥራሉ እና በሚያስቸግር ኃላፊነትም ከሚችሉት በላይ ይጥራሉ። በፍቅር ለመደረግ የሚቻለውን በሙሉ ያደርጉትን እናም የግል እና የቤተሰብ ፍላጎቶችን ለማሟላት መስዋዕት ያደረጉትን እናከብራለን። እግዚአብሔር ራሱ አንድያ ልጁን ለማደጎ አባት በአደራ ሰጥቶ እንደነበር መጠቆም ይገባናል። በሚያሳዝን ሁኔታ በሞት ችላ በማለት ወይም በመፋታት ምክንያት አንዳንድ ልጆች ከአባቶች ጋር አይኖሩም። አንዳንዶች በአካል የሚገኙ ግን በስሜት የማይኖሩ ወይም በሌላ መንገዶች ችላ የሚሉ ወይም የማይደግፉ አባቶች ሊኖራቸው ይችላሉ። አባቶች በሙሉ የተሻለ እንዲያደርጉና የተሻለ እንዲሆኑ ጥሪ እናደርግላቸዋለን። በማስተላለፊያዎች እና በመዝናኛዎች እና ጊዜ አባቶች በተደጋጋሚ እንደሚታዩት ቀልደኛና ሞኝ ወይም ችግር የሚፈጥር ሰው ምትክ ባለቤቶቻቸውን የሚያፈቅሩና ልጆቻቸውን በእውነት እና በእውቀት የሚመሩ ታማኝና ችሎታ ያላቸው አባቶችን እንዲያሳዩ እንጠይቃቸዋለን። እናንተም እግዚአብሔር ለቤተሰቦች የሾመውን መለኮታዊ ንድፍ በእውነት የሚሰራበትና ከኋላችሁ የሚመጡትን ትውልዶች በሙሉ የምትባረኩ ትውልድ ወይም ከቤተሰቦቻችሁ መጀመሪያ ለመሆን ትችላላችሁ። ለወጣት ወንዶች እንደ አቅራቢና ጠባቂ የመሆን ያላችሁን ሚና በመገንዘብ በትምህርት ቤት ትጉ በመሆንና ከሁለተኛ ደረጃ በኋላ ለመሰልጠን በማለም ተዘጋጁ እንላችኋለን። በዩኒቨርሲቲ፣ በማሰልጠኛ ትምህርት ቤት፣ በስራ መለማማጆች ወይም በተመሳሳይ ፕሮግራም ቢሆንም ትምህርት የሚያስፈልጋችሁን ችሎታና አቅም ለማሳደግ አስፈላጊ ነው። ከሁሉም በላይ እድሜ ሰዎች በተጨማሪም ከልጆች ጋር ለመገናኘትና ጤናማና ሽልማት የሚሰጥ ግንኙነታቸውን ለመመስረት እድላችሁን ተጠቀሙበት። ለሚያድጉት ትውልዶች አባቶቹን ከመልካም እስከ ሁሉም የተሻለ በሚል ሚዛን ላይ የትም ብትመዝኗቸው እና ይህም የሚዛን ስታደርጉ እና ጥበባዊ ስትሆኑ ከፍ እንደሚል እገምታለሁ። እርሱን እና እናታችሁን በራሳችሁ ሕይወት ለማክበር ውሳኔ አድርጉ። በዮሐንስ እንደተገለጸው የአባትነት ታላቅ ፍላጎት አስታውሱ። ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ለወንድሞቼ፣ ለቤተ ክርስቲያኗ አባቶች እና የተሻለ ፍጹም አባቶች ለመሆን ፍላጎት እንዳላችሁ አውቃለሁ እላችኋለሁ። እኔም እንዲህ ብሆን እንደምመኝ አውቃለሁ። ይህም ቢሆን ወደፊት እንግፋ። የዛሬ ባህል የሆነውን ግልነትና ራስ ገዥነት ወደ ጎን ትተው እና መጀመሪያ ስለ ሌሎች ደስታና ደህንነት አስቡ። በእርግጥም ብቁነት ባይኖርም የሰማይ አባቶች ያጎላናል እናም ተራ ጥረታችንን ፍሬ እንዲኖረው ያደርጋል። በትንሽነቴ ትንሹ ቤተሰባችን አንድ መኝታ ቤት በነበረው ቤት ውስጥ በሁለተኛ ደረጃ ላይ እንኖር ነበር። የብረት ስራ የሚሰራው አባቴ በየቀኑ ወደ ስራ በሌሊት ይሄድ ነበር። በየጠዋት በልብስ ይሸፍነኝ እና ለደቂቃም ይቆም ነበር። አባቴ በሶፋው አጠገብ ቆሞ እንደሚመለከተኝ ሲሰማኝ በህልም እንዳለው ነበር። በደስታ ስነሳም እርሱ በዚያ መሆኑ ያሳፍረኛል። አሁንም እንደተኛው አስመሰልኩኝ። በመኝታዬ አጠገብ ቆሞ እያለ በትኩረቱና በኃይሉ በሙሉ ለእኔ ሲጸልይ እንደሆነ አወቅኩኝ። በየጠዋቱ አባቴ ስለ እኔ ይጸልይ ነበር። መልካም ነገር እንዲኖረኝ፣ ደህና እንድሆን፣ እንድማር፣ ለወደፊት እንድዘጋጅ ጸለየ። እናም እስከ ምሽት ድረስ ከእኔ ጋር ለመሆን ስለማይችል በዚያ ቀን ከእኔና ከኔ ጋር ለሚገኙት ለአስተማሪዎችና ለጓደኞቼ ጸለየ። በመጀመሪያ አባቴ በእነዚያ ጠዋቶች ለእኔ በሚጸልይበት ጊዜ እያደገ እንደነበረ አላወቅኩም ነበር። ነገር ግን ሳድግ ፍቅሩን እና በእኔና በማደርጋቸው ነገሮች በሙሉ ያለው ፍላጎት ይሰማኝ ነበር። አልማ ለወንድ ልጁ እንደመሰከረው፣ እናም አሁን ልጄ ስለ ክርስቶስ መምጣት በመጠኑ እነግርሃለሁ። እነሆ ክርስቶስ ነው በእርግጥ የሚመጣው። አሁን ለዚህ ሕዝብ የደህንነት ምስራች እና ለማወጅ ይመጣል። እናም እንዲህ እንግዲህ ልጄ ለዚህ አገልግሎት የጠጠራኸው በአእምሯቸውን ለማዘጋጀት ወይም ደህንነት ለማምጣት ነው። በሚመጣበት ጊዜም ቃሉን እንዲሰሙ የልጆችን አእምሮ እንዲዘጋጁ ለማድረግ ነው። ያም በዛሬ አባቶች አገልግሎት ነው። እግዚአብሔር ይባርካቸው፣ እናም ለዚህም እኩል ያድርጋቸው። በጌታ በኢየሱስ ክርስቶስ ስም አሜን።
The rolling forth of the Lord's
የሙሉነት ዘመን ጊዜ ወደፊት እየገሰገሰ ያለው የጌታ የመዳን ዕቅድ ከመረዳት አቅም በላይ ነው። በዚህ ጉባኤ ክፍል ላይ የአራት የአዲስ ቤተ መቅደሶችን ፕሬዝዳንት ቶማስ ሲሞንሰን ማስተዋወቃቸው የዚህ ምሳሌ ነው። በ1966 ፕሬዝዳንት ሞንሰን እንደገለጸው ሐዋርያ እንዲሆን ሲጠራ በዓለም ላይ 12 ቤተ መቅደስ ብቻ ነበሩ። ዛሬ ከፕሮቮ ከተማ ማዕከል ቤተ መቅደስ ጋር 150 አሉ። እንዲሁም ሁሉም የተዋወቁት ቤተ መቅደሶች ቡራኬ ሲሰጣቸው 177 ይሆናል። በትህትና ሐሴት እንድናደርግ ይህ ምክንያት ነው። ከአንድ 180 ዓመት በፊት በዚች ቀን ሚያዝያ 3 በ1836 በከርትላንድ ቤተ መቅደስ ውስጥ ለነቢዩ ጆሴፍ ስሚዝ እና ለኦሊቨር ኳድሪ እጹብ ድንቅ የሆነ ራእይ ታያቸው። ይህ የተከሰተው ቤተ መቅደሱ ቡራኬ ከተደረገለት ልክ ከአንድ ሳምንት በኋላ ነበር። በራእይ ውስጥ በቤተ መቅደሱ ውስጥ ጌታን በመድረኩ መቆሚያም ላይ ቆሞ አዩት። በአቅማቸው ይህንን ቤት በስሜ የገነቡት የሁሉም ሕዝቦቼ ልቦች ይደሰቱ። እነሆ ይህንንም ቤት ተቀብያለሁ፣ እናም ስሜ በዚህ ይሆናል። በዚህ ቤት ውስጥም በምሕረት ራሴን ገልጻለሁ። በዚያ ቅዱስ ወቅት ለቤተ መቅደስ ሥርዓቶች ጠቃሚ የሆነውን ቁልፍ የመለሰውን ኤልያስንም ጨምሮ ጥንታዊ ነቢያቶች ተገለጹ። ከአንድ ዓመት በፊት ቤተ መቅደስ በባንኮክ በታይላንድ እናም እንደሚገነባ ሲተዋወቅ ከነበረው በመነሳት ዛሬ ከኩዊቶ ኤኳዶር፣ በሃራሪ ዚምባብዌ፣ በቤለም የብራዚልና ሁለተኛ ቤተ መቅደስ በቢልማ ፔሩ በአባቶችና በሚስዮናውያኖች ላይ እየተከሰተ ስላለው ደስታ በጥቂት ስሜቱ አለን። እህት ሼሊ ሲኒየር በወቅቱ የታይላንድ ሚሽን ፕሬዚዳንት የነበረው የዴቪድ ሲኒየር ሚስት የሆነችው ፕሬዚዳንት ሞንሰን ያንን ቤተ መቅደስ ካስተዋወቁ በኋላ ለ12 ሰዓታት እንቅልፍ አልባነት እና ብዙ የደስታ እንባዎች እንደነበር ለቤተሰብና ለጓደኞቼ ለመንገር ኢሜይል አደረገች። በታይላንድ ያሉ አባላት ጥልቅ የመንፈሳዊ ምላሽ በኩል ሁኔታ ጠንካራ ነው። እነኚህ አዳዲስ የተዋወቁት ቤተ መቅደሶች የት እንደሚገነቡ በልቦች፣ በቤተሰቦች፣ በቤቶች ውስጥ መንፈሳዊ ዝግጅቶች እና ከሰማይ ቅዱሳንን የሚያዘጋጁ መገለጾች እንደነበሩ እርግጠኛ ነኝ። እህት ሲኒየር በታይላንድ ልዩ የሆኑ የእጅ የተሰሩ መስታወቶችን ለግሏ መመሪያ አሰራጅ። በተለይ ከእህቶች ጋር ራሳቸውን በቤተ መቅደስ ውስጥ ተመለከቱ ከሚል ቃላት ጋር በመስታወቱ ላይ በቤተ መቅደስ ተቀርጸዋል። ሰዎች ወደ መስታወቱ አትኩረው ሲመለከቱ ራሳቸውን በቤተ መቅደስ ውስጥ ይመለከታሉ። አዲስ የቤተ ክርስቲያን ተከታዮች እና የቤተ ክርስቲያን አባላት ራሳቸውን በቤተ መቅደስ ውስጥ እንዲስሉ ያደርጋቸዋል። ዛሬ በዚህ ጠዋት ለእያንዳንዳችን ያለኝ ፈተና የትም እንኑር የት ራሳችንን በቤተ መቅደስ ውስጥ እንድናይ ነው። ፕሬዚዳንት ሞንሰን እንዲህ ሲል ገለጸ። የጌታ ቤት ውስጥ እስክትገቡ ድረስ እና እዛ የሚጠብቋቸውን በረከቶች እስክትቀበሉ ድረስ ቤተ ክርስቲያኑ የሚቀርቧቸውን ነገሮች በሙሉ ለሙሉ አላገኛችሁም። የቤተ ክርስቲያን አባላት ሙሉ ጠቃሚና ዘውዳዊ በረከቶች እነኛ በእግዚአብሔር ቤተ መቅደስ ውስጥ የምንቀበላቸው በረከቶች ናቸው። ነቢያት በአፍቃሪና የሚጓጉ ልቦች ለዘመናት እኛን ጊዜ ሲገልጹ ነበር። ነቢዩ ሴፍ ስሚስ ከብሉ ኪዳን ላይ አቢዲዮ 7 እና ከአዲስ ኪዳን አንደኛ ጴጥሮስ 8ን በመጥቀስ ለሙታን ጥምቀትን ለማዘጋጀትና በጽዮን ተራራ ላይ አዳኞች እንድንሆን የፈቀደልን የእግዚአብሔርን ታላቅ ዓላማ እውቅና ሰጠ። በሕይወት ላሉ እና ለሞቱ የቤተ መቅደስ ኃላፊነቶችን ላይ እንድንካፈል ጀግና እንሆን ዘንድ ጌታ ሕዝባቸውን አበልጽጓል። በተመለሰው የኢየሱስ ክርስቶስ ወንጌል አማካኝነት የሕይወት ዓላማን፣ የአባቶች ለልጆች የመዳን እቅድን፣ የአዳኝ ቤዛዊ መስዋዕትነትን እና በሰማያዊ አወቃቀር ውስጥ ቤተሰቦች ያላቸው ማዕከላዊ ሚናን እንረዳለን። በቁጥር የጨመሩት ቤተ መቅደሶችና ለቅድመ ዘመዶቻችን ለምናውላቸው ቅዱስ የቤተሰብ ታሪክ ኃላፊነቶች ያለው የተሻሻለ ቴክኖሎጂ ተጨምሮ ይህንን ወቅት በታሪክ ሁሉ የተባረከ ጊዜ ያደርገዋል። ቃላት በመምረጥና ቅድመ ዘመዶቻቸውን በማግኘቱ እና ከዛ ጥምቀቱን እና የማረጋገጫ ስነ ስርዓቱን በቤተ መቅደስ እናደርጋለን። ለቤተ መቅደስ የምንዘጋጀው እንዴት ነው? ጻድቅ መሆንንና መቅደስ ለቤተ መቅደስ ዝግጅት ወሳኝ ክፍሎች መሆናቸውን እናውቃለን። ትምህርትና ቃል ኪዳን ክፍል 97 ውስጥ እንዲህ ይነበባል። እና የእኔ ሰዎች የጌታ ስም ለእኔ ቤት ሲገነቡ እና እንዳይረክስ ለማድረግ ምንም ንጹሕ ያልሆነ ነገር ወደ ውስጥ እንዳይገቡ አድርጉ። የቤተ መቅደስን ቅድስና ለመጠበቅ ሲል እስከ 1891 የድረስ የቤተ ክርስቲያን ፕሬዝዳንት እያንዳንዱ የቤተ መቅደስ መግቢያ ላይ ይፈርሙ ነበር። የቤተ ክርስቲያን አባላት ለቤተ መቅደስ መግቢያ ብቁነት ይኖሩ ዘንድ ታላቅ ምኞታቸው ነው። እባካችሁ ቤተ መቅደስን ሩቅ እንደሆነና የማይሳካ ግብ እንደሆነ አድርጋችሁ አትመልከቱ። አብዛኛው አባላት ብቁ ለመሆን ቆራጥነትና በሙሉ ለሙሉ የሰሩት መተላለፎችና ንስሐ ከገቡ ከኤጲስቆጶሳቸው ጋር በመስራት ሁሉንም ጻድቅ መጠይቆችን በአንጻራዊ በአጭር ጊዜ ማሳካት ይችላሉ። በአዳኝ ቤዛነት የተፈጸመው ለሁሉም የእግዚአብሔር ልጆች ነው። የእርሱ የቤዛነት መስዋዕት በእውነት ንስሐ ለሚገቡ ሁሉ የፍትህ ጥያቄዎችን ያረካል። ቅዱሳት መጻሕፍት ይህንን በሚገርም መልኩ ገልጸውታል። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች። ከእንግዲያም ወዲያ አላስብምና ጻድቅ የሆኑ መሪዎችን መኖርና ለእናንተና ለቤተሰቦቻችሁ ደስታ፣ ስኬትና ሰላም እንደሚመጣላችሁ እናረጋግጥላችኋለን። አባላቶች፣ ጎልማሶችና ወጣቶች ጨምሮ የቤተ መቅደስ መግቢያ ጥያቄዎችን ሲመልሱ የራሳቸውን ብቅነት ያረጋግጣሉ። የቤተ መቅደስ በረከቶች ቁጥር የለሽ ናቸው። የቤተ መቅደስ ቀዳሚ በረከቶች የዘላለም ደህንነት ስርዓቶች ናቸው። የወንጌል እቅድ ስለ ዘላለም ደህንነትና ከእግዚአብሔር ጋር ቃል ኪዳን መግባትና መጣበቀን የሚያጠቃልል ነው። ጥምቀትና ማረጋገጫ ካልሆነ በቀር እነዚህ ስርዓቶችና ቃል ኪዳኖች በህይወት ላሉ የሚፈጸሙትና የሚቀበሉት ቤተ መቅደስ ውስጥ ነው። ለሞቱት ደግሞ ሁሉም የማዳን ስርዓቶችና ቃል ኪዳኖች በቤተ መቅደስ ውስጥ ይከናወናሉ። ብራግም ያንግ እንዳስተማሩት ጌታ ለሰዎች ልጆች ቤተሰብ ማዳን ማድረግ እየቻለ ችላ ያለው አንዳችም ነገር የለም። ራሳቸውን ችለው ለደህንነታቸው መፈጸም የሚቻለው ነገር ሁሉ በአዳኛ ማክኝነት በራሱ ተፈጽሟል። የቤተ ክርስቲያን መሪዎች በጸሎት ቤቶቻቸውንና በሌሎች ህንፃዎች ውስጥ ካስማዎች፣ አጥቢያዎች፣ ጉባኤዎች፣ የቤተ ክርስቲያን ቡድኖችና ሚሽኖች ወዘተ ያቋቁማሉ። ጌታ ዘላለማዊ ቤተሰቦችን በቤተ መቅደስ ውስጥ ብቻ ነው የሚያቋቁመው። የተሰበረ ልቦች እና የተዋረደ መንፈሶች ያላቸውና ኃጢአታቸውን በእውነት ንስሐ የገቡ ሰዎች ሙሉ ለሙሉ በጌታ በቅዱስ ቤቱ ተቀባይነት እንዳላቸው ግልጽ ነው። እግዚአብሔር ሰውን እንደማይመርጥ እናውቃለን። ስለ ቤተ መቅደስ ከመወዳቸው ነገሮች አንዱ ምንድን ነው? እዛ በሚካፈሉት ሰዎች መካከል የሀብት የደረጃም የትኛውም አይነት የሥራ ደረጃ መለያየት አለመኖሩ ነው። በእግዚአብሔር ፊት ሁላችንም እኩል ነን። ንስሐ እና ጻድቅ መሆናችንን ለማመልከት ሁሉም ሰው ነጭ ይለብሳል። የአፍሪካ ሰማይ አባት ወንድ ልጆችና ሴቶች ልጆችን በልባቸው ውስጥ ብቁ ከመሆን መሻት ጋር ሁሉንም ጎን ለጎን ይቀመጣል። አስቡት፣ በዓለም ዙሪያ ሁሉ ወንዶችና ሴቶች በቅዱስ ቤተ መቅደስ ውስጥ በሚገኙ ቅዱስ በሆነ ስርዓቶችና ቃል ኪዳኖች አማካኝነት ወደ እግዚአብሔር ፊት ተመልሰውና ለዘላለም አብረው መኖር ይችላሉ። ወደ እነዚህ ቃል ኪዳኖች ከገቡ በኋላ ፊት ለፊት በሆኑ መስታወቶች ራሳቸውን በቤተ መቅደስ ውስጥ ማየት ይችላሉ። በአንድ ላይ የቤተ መቅደስ መስታወቶች ወደ ዘላለም በሚመስል መልኩ ምስሎችን ወደ ኋላ እና ወደ ፊት ያንጸባርቃሉ። ይህ እጅግ አስፈላጊ ነገር ነው። እናም የሚጀምረው ራሳቸውን በቤተ መቅደስ ውስጥ ስትመለከቱ ነው። ፕሬዚዳንት ሃዋርድ ደብሊው ሃንተር እንዲህ ብሎ መከረን። ነቢዩ ዮሴፍ ስሚዝ በራእይ የሰጠኝ ነው ያለውን ጸሎት የታላቁ ክርትላንድ ቤተ መቅደስ ቡራኬ ላይ የተሰጠውን ግርማ ያለውን ትምህርት ተገነዘቡ። በእኛ በየግላችን ላይ በኛ ቤተሰባችን ላይ እናም እንደ ሰዎች መልስ ማግኘቱን የቀጠለ ጸሎት፣ ምክንያቱም ጌታ የእሱ ቅዱስ ቤተ መቅደሱን እንድንጠቀም የክህነት ስልጣን ሰጥቶናል። በትምህርትና ቃል ኪዳን 109 በማጥናት መልካም እናደርጋለን። ቤተ መቅደስ የመጠለያ ምስጋና፣ የመስጫ፣ የመመሪያ፣ የመረዳት እንዲሁም የእግዚአብሔርን መንግስት በተመለከተ በምድር ላይ ሁሉ ነገሮችን የያዘ ቦታ ነው። በሁከት ዓለም ውስጥ በሕይወቴ ሁሉ የጸጥታና የሰላም ቦታ ሆኖልኛል። በዛ ቅዱስ አካባቢ የዓለምን ጭንቀት ትቶ መሄድ አስደናቂ ነው። በቤተ መቅደስ ውስጥ አብዛኛውን ጊዜ በቤተሰብ ታሪክ ምርምር ላይ ስንካፈል መነሳሳቶችን ይሰማናል። እናም ከመንፈስ ቅዱስ መነሳሳቶች ይኖረናል። አልፎ አልፎ ቤተ መቅደስ ውስጥ በእኛና በአብዛኛው በኩል ባሉት መካከል ያለው መጋረጃ በጣም የሳሳ ይሆናል። በመካከለኛ አሜሪካ በቤተ መቅደስ ውስጥ ከጥቂት ዓመታት በፊት ከአጠቃላይ ባለሥልጣናት በክብር ከወለዱት ሚስቶች አንዷ የሆነችው አባት እናት እና ልጆቻቸውን የቤተ መቅደስ መስታወቶች የሚገኙበት የመታተሚያ ክፍል ውስጥ ዘላለማዊ ቃል ኪዳኖችን እንዲቀበሉ ረዳቸው። ሲያጠቃልሉምና ወደ እነኛ መስታወቶች ፊታቸውን ሲያደርጉ በመስታወት ውስጥ የነበረውን በክፍል ውስጥ የሌለ ፊትን ተመልክተዋል። እናም እናትየውን የጠየቃቸውና ሴት ልጅ እንደ ሞተች እናም ለዘላለም ለዚህም ምክንያት በአካል እንዳልተገኘች ተማረች። ከዚያ ሟች ሴት ልጇን በውክልና በኩል በቅዱስ ስርዓቶች ላይ ተካተተች። እባካችሁ ሁሉም ሰው ጠቃሚ ለውጦችን በማምጣት ለቤተ መቅደስ ብቁ እንዲሆን በቅንነት እንደምንሻ እወቁልን። በጸሎት መንፈስ በመሆን በሕይወታችሁ የት እንዳላችሁ ገምግሙ። የመንፈስ ቅዱስ ምሬትን እሹ። ፕሬዚዳንት ቶማስ ኤስ ሞንሰን በቤተ መቅደስ ለመሄድ ብቁ ከመሆን በላይ ለእናንተ የተሻለ ጠቃሚ ግብ የለም ብለዋል። አዳኝ የእምነታችንና የእርሱ ቤተ ክርስቲያን ዋና የማይነቃነቅ የማዕዘን ድንጋይ ነው። ከሁለት ወር በፊት የሱቫ ፊጂ ቤተ መቅደስ ዳግም ቡራኬ ላይ ከፕሬዚዳንት ሄንሪ ቢ አይሪን ጋር የመካፈል እድል ነበረኝ። የተለየ ቅዱስ ወቅት ነበር። የፕሬዚዳንት አይሪን ብርታትና ጥንካሬ መንፈሳዊ መነሳሳቶች በደቡብ ግዛት ከተመዘገቡት ሁሉ በጣም አደገኛው አውሎ ንፋስ ቢኖርም እንኳን ዳግም በቡራኬ እንዲቀጥል አስችሏል። እንደ አውሮፓውያን አቆጣጠር በሰኔ 18 በ2000 የተደረገው የመጀመሪያው የፊጂ ሱቫ ቤተ መቅደስ ቡራኬም አስደናቂ ነበር። ቤተ መቅደሱ ማለቂያው ሲቃረብ የፓርላማ አባላት የአማጽያን ቡድን ታግተው ነበር። የሱጂ ፊጂ መሃል ከተማ ተማርኮና ተቃጥሎ ነበር። ወታደራዊ ጦሩ የጦርነት ህግን አወጀ። እንደ አካባቢ በፕሬዝዳንት እንደመሆኔ ከአራት የካስማ ፕሬዝዳንቶች ጋር ወደ ፊጂ ሄጄ በመንግስት ኤልሳቤት የወታደር ሰፈር በሆነው ቦታ ላይ የወታደሮች መሪዎችን አገኘው። እንደ የማዕዘን ድንጋይ ማስመረቅ ስርዓት ያሉ የውጭ ዝግጅቶችን የሌሉበትን አነስ ያለ ቡራኬ እንዲደረግ ሀሳብ አቀረቡ። ፕሬዚዳንት ሂንክሊን ከአዲሱ የቤተ መቅደስ አመራርና ጥቂት የአገር ውስጥ መሪዎች ያሉበት አንድ ትንሽ የቡራኬ ክፍል እንዲደረግ ፈቀዱ። በአደጋው ምክንያት ማንም ሌላ ሰው አልተጋበዙም ነበር። የማዕዘን ድንጋይ ማስመረቅ ስርዓት ወደ ውጪ ስንወጣ አንድም የቤተ ክርስቲያን አባል ያልሆኑ ሕፃናት፣ ሚዲያ ወይም ሌሎች የሉም ነበር። ነገር ግን አማኙ ነቢዩ ለአዳኝ ብርታቶቻቸውን እንዳይንቀሳቀሰው ቆራጥነት አሳዩ። ወንድሞችና እህቶቼ እያንዳንዳችን አዳኝ አክብረን እና ራሳችንን በእሱ ቅዱስ ቤተ መቅደሶች እንድንመለከት የትኛውንም ጠቃሚ ለውጦች እንድናመጣ ጸልያለሁ። ይህንንም ለማድረግ የእሱን ቅዱስ ዓላማ መንፈስም እንችላለን እና ለሁላችንም ለቤተሰባችን የእሱ የቤተ ክርስቲያን በዚህ ምድር ላይ እና በዘላለም ለሚሹት በረከቶች እናዘጋጃለን። አዳኝ እንደሚኖር መሰክራለሁ። በጌታ በኢየሱስ ክርስቶስም አሜን።
are grateful to the Mormon Tabernacle Choir for the beautiful music they have provided this morning.
እዚህ ላዘጋሉን ቆንጆ ሙዚቃዎች እናመሰግናለን። የዚህ ስብሰባ መጨረሻው ፕሬዚዳንት ዲተር ኤች ውድፎርድ ይሆናል። ይህም ሁለተኛ በተቀዳሚ መሪያ ሁለተኛ አማካሪ ናቸው። ከሳቸው ንግግር በኋላ ዘማሪዎቹ ስብሰባውን ኦ ዛይ ሮክ ኦፍ አወር ሳልቬሽን በሚለው ይህን ስብሰባ ይዘጋሉ። የመዝጊያ ጸሎቱ የሚደረገው በሲስተር መኮንኪ በጀነራል ሴቶች ወጣቶች ይሆናል።
Thank you, President Monson, for these wonderful
President Monson. ለነዚህ አስደናቂ ቤተመቅደሶች እናመሰግናለን። ለቤተክርስቲያኗና ለአባላቶች እንዲሁም ለሀገሮች በሙሉ ታላቅ የሆነ በረከቶች ናቸው። ውድ ወንድሞቼና እህቶቼ፣ በልጅነቴ ከማስታወሳቸው ሁሉ የሚያስፈራኝ ከእንቅልፌ ያነቃኝ በረከት የአየር ወረራ ማስታወቂያ ጥሪ ነበሮች። ብዙ ጊዜ ሳይፈጅ ሌላ ድምፅ የአውሮፕላኑ ድምፅ በአየሩ እንደሚንቀጠቀጥ አይነት እስከሚመስል ድረስ በቀስታ ይጨምራሉ። በእናታችን በደንብ መሰልጠንን እኛ እያንዳንዳችን ልጆች ቦርሳችንን ይዘን ኮረብታ ወዳለው ወደ ቦምብ መጠለያ እንሮጣለን። በጨለማ ውስጥ እንሮጥ፣ አረንጓዴና ነጭ ብልጭታዎች ሰማይ ወርደው ቦምቡ በሚመታ ቦታ ይጠቁማሉ። በሚያስገርም ሁኔታ እነዚህ ብልጭታዎች የገፉ ዛፍ ብለው ይጠሯቸዋል። አራት ዓመቴ ነው፣ እናም በዓለም ጦርነት ምስክር ነኝ። ቤተሰቤ ከኖሩበት ሳይረቅ የሚገኘው የድረዝደን ከተማ ነበር። በዚያ የሚኖሩት እኔ ያየሁትን በአንድ ሺህ እጥፍ የሚሆን ነበር ያዩት። በብዙ ሺህ ኪሎግራም ቦምቦች ምክንያት የነበረው በጣም ትልቅ የእሳት አውሎ ነፋስ በድረዝደን ውስጥ በሙሉ አሳለፈ። ከዘጠና መቶ ዓመታት ከተማውን ደመሰሰው። እናም በሚያፍርበትም በቆሻሻና አድም በስተቀር ምንም አልተወም። በአጭር ጊዜ የጌታ ሻንታ የተባለው ስም የተሰጠው ቦታ አልነበረም። የጀርመን ጸሐፊ እንዲህ ጻፈ፣ ውብቷ የተገነባ በአንድ ሺህ ዓመት ነበር። በአንድ ምሽት ይህም በሙሉ ተደመሰሰ። በልጅነቴ የራሴ ሕዝብ ከጀመሩት ጦርነት ምክንያት የነበረው ጥፋት እንዴት ለመታደስ እንደሚችል አይታየኝም ነበር። በአካባቢያቸው ያለው ዓለም በሙሉ ተስፋ የሌለውና ወደፊት ነገር የሌለው ነበር። ባለፈው ዓመት ወደ ድረዝደን ለመመለስ እድል ነበረኝ። ከጦርነቱ ከሰባ ዓመት በኋላ ምን እንደገና የጌታ ሻንታ ነች። የፈረሰው ነገሮች ተጠርገዋል እና ከተማዋ ታድሳለች፣ እናም ተሻሽላለች። በግብኝቴም ፍራውን ኬቸ የሚባል የሴት ወይዘሮ የቤተ ክርስቲያን ቆንጆ የሉተራን ቤተ ክርስቲያን አየው። በመጀመሪያ በ1700 ዓ.ም የተገነባ ነበር። ይህም የድረዝደን የሚያብረቀርቅ ሀብት ነበር። ነገር ግን ተሰበባ አብሮ ነበር። ለብዙ ዓመት እንደዚያው ቆየ። በመጨረሻው ፍራውን ክሬች እንደገና ተገነባ። ከፈረሰው ቤተ ክርስቲያን ለመቀጠል የሚቻል ድንጋዮች ተሰበሰበ። እናም ተዘርዛሪዎች ነገር ነበር። እናም ከተቻለው እንደገና በሚገነባ ጊዜ ተጠቃሚዎች ነበር። ዛሬ በእሳት የጠቆሩት ድንጋዮች የውጭ ድንጋይ ላይ እንደ ምልክት ይታያሉ። እነዚህ ተባሶች የዚህ ሕንፃ የጦርነት ታሪክ ማስታወሻ ብቻ ሳይሆኑ የተስፋ ሐውልት ከአመድ አዲስ ሕይወት ለመፍጠር ሰዎች ስላላቸው ችሎታ ታላቅ ምሳሌ ነበር። ስለ ድረዝደን ታሪክ ሳሰላስል እና በፍጹም የተደመሰሰው እንደገና ስለተገነባ ብልህነትና ውሳኔ ስገረም የመንፈስ ቅዱስ አስደሳች ተጽዕኖ ተሰማኝ። በእርግጥም ሰው የተሰበረውን ከተማ ውድመት፣ ፍርስራሽ እና ቅሪት ከወሰደና ወደ ሰማይ ከፍ ያለ የሚያነሳሳ ህንጻ ለመገንባት ከቻለ ሁሉን ቻይ አባትን የወደቁትን የሚታገሉትን እና የጠፉትን ልጆቹን በዳግም ለመመለስ ምን ያህል ተጨማሪ ችሎታ አለውን? ህይወታችን እንዴት አይነት ውድመት እንዳለው ምንም ግድ የለውም። ኃጢአታችን እንዴት እንደቀላ፣ ምሬታችን እንዴት ጥልቅ እንደሆነ፣ እናም እንዴት ብቸኛ የተጣላን ወይም ልብ የተሰበረ መሆኑ ግድ የለም። ተስፋ የሌላቸውም ተስፋ ቆርተው ያሉትም እምነትም የከዱትም ሐቀኝነትን አሳልፈው የሰጡትም ወይም ከእግዚአብሔር ፊታቸውን ያዞሩም እንደገና ለመገንባት ይችላሉ። ልዩ ከሆኑት እያንዳንዱ የጥፋት ልጆች በስተቀር እንደገና ለመገንባት የማይቻል የተሰባበረ ምንም ሕይወት የለም። የወንጌል አስደሳች ዜና ይህ ነው። በውድ የሰማይ አባታችንና መጨረሻ በሌለው በኢየሱስ ክርስቶስ የኃጢአት ክፍያ በኩል በተሰጠው የደስታ እቅድ ምክንያት ከውድቀት ለመዳን ከመቻላቸው በተጨማሪ ሥጋዊ አስተሳሰብን ለማለፍና የዘላለም ሕይወት ወራሾችና ለመግለጽ የማይቻሉ የእግዚአብሔር ክብር ተከፋዮች ለመሆን እንችላለን።
God's indescribable glory. During the Savior's ministry,
ባራኛ አገልግሎት ጊዜ የኢየሱስ ዘመን የሕይወት የሃይማኖት መሪዎች ኃጢአተኞች ብለው ከሚጠሯቸው ጋር ኢየሱስ ጊዜ ማሳለፍ ተቃውመው ነበር። ምናልባት ለነሱ ኃጢአተኛ ጸባይን ተቀባይ ወይም ደጋፊ እንደሆነ ይመስላቸው ነበር። ምናልባት እነሱ ኃጢአተኞች ንስሐ እንዲገቡ የሚያደርግ መልካም መንገድ እነርሱ መውገዝ፣ ማሳለቅ እና ማሳፈር ነው ብለው ያምኑ ነበር። ፈሪሳውያኖችና ጸሐፊዎች የሚያስቡትን አዳኝ ሲገነዘብ ታሪካን ነገራቸው። መቶ በግ ያለው እነርሱ አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስከሚያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘው ጊዜ ደስ ብሎት በጫንቃው ይሸከመዋል። ከመቶ ዓመቶች በኋላ ይህም ምሳሌ የጠፋውን በግ ለመመለስ እና የጠፉትን ለመርዳት በሥራ እንደምንጠራበት ትርጉም ተሰጥቶታል። ይህም በእርግጥ ትክክለኛ ቢሆንም በዚህ ላይ ተጨማሪ እንደሚኖረው አስባለሁ። የኢየሱስ ዓላማ በመጀመሪያ ስለ መልካሙ እረኛ ሥራ ለማስተማር መሆን ይችል ነበር። ስለ አስቸጋሪ ልጁ እግዚአብሔር ስላለው ፍቅር እያስተማረ መሆን ይችላልን? የአዳኝ መልእክት እግዚአብሔር ስለ ጠፉት በሙሉ ያውቃል። እናም እርሱ ያገኛቸዋል፣ ይደርስላቸዋል፣ እናም ያድናቸዋል የሚል ሊሆን ይችላልን? እሱም ያድናቸዋል። ያም ከሆነ በግ ለዚህ መለኮታዊ እርዳታ ብቁ ለመሆን ምን ማድረግ አለበት? ውስብስብ ከሆነ መለኪያ ነጥቦችን ለመስላት እንዴት መጠቀም እንደሚችል ማወቅ አለበት? ያለበትን ቦታ ለመግለጽ ጂፒኤስን መጠቀም አለበትን? ለእርዳታ ለማግኘት ጥሩ ማስተላለፊያ የሚችል ፕሮግራም መፍጠር አለበትን? በኩስ መልካም እረኛ መጥቶ ከማዳኑ በፊት በስፖርሰን ደጋፊ ማግኘት ያስፈልገዋልን? አይደለም፣ በጭራሽ አይደለም። በጉ መለኮታዊ መዳን ብቁ የሚሆነው በመልካሙ እረኛ ስለሚወደድ ብቻ ነው። ለእኔ የጠፋው በግ ምሳሌ በቅዱስ መጽሐፍት ውስጥ ከሚገኙ መልእክቶች ሁሉ በላይ ተስፋ የሚሰጥ ጥቅስ ነው። አዳኛችን መልካሙ እረኛው እናንተን ያውቃችኋል፣ እንዲሁም ይወዳችኋል። ስትጠፉ ያውቃል፣ እናም የት እንዳላችሁም ያውቃል። ሐዘናችሁን ያውቃል። ጸጥተኛ ልመናችሁን፣ ፍርሃታችሁን፣ እንባዎቻችሁን ሁሉ ያውቃል። በራሳችሁ መጥፎ ምርጫ ወይም ለእናንተ ተቆጣጠር በማትችሉት ጉዳይ ቢሆንም እንዴት እንደጠፋችሁ ግዴታ የለውም። የሚያስቡበት እናንተ ልጆቹ መሆናችሁ ነው። እናም እናንተ የእርሱ ልጆች ይወዳችኋል። ስለሚወዳችሁም ያገኛችኋል። በደስታ በትከሻው ላይ ያደርጋችኋል። ወደ ቤት ሲያመጣችሁም ለእናንተና ለሁሉም እንዲህ ይላል፣ የጠፋ በግ አግኝቼዋለሁና ከእኔ ጋር ደስ ይበላችሁ። ምን ማድረግ አለብን? ነገር ግን እናንተ ምን ማድረግ አለብን ብላችሁ ታስቡ ይሆናል። በእርግጥም ለመዳን ከመፈለግ በላይ ማድረግ አለብኝ። አፍቃሪው አባታችን ልጆቹ በሙሉ ወደ እርሱ እንዲመለሱ ፍላጎት ቢኖረውም ማንውንም ወደ ሰማይ በግድ አይመልስም። እግዚአብሔር ያለ ፈቃዳችን አያድናችሁም። ስለዚህ ምን ማድረግ አለብን? ግብዣው ቀላል ነው። ወደ እኔ ዙሩ፣ ወደ እኔ ኑ፣ ወደ እኔ ቀረቡና እኔም ወደ እናንተ ቀርባለሁ። እኛም ለመዳን እንደምንፈልግ የምናሳየው እንዲህ ነው። ይህም ትንሽ እምነት ያስፈልገዋል። ነገር ግን ተስፋ አትቁረጡ። አሁን እምነትን ለመሰብሰብ የማትችሉ ከሆነ በተስፋ ጀምሩ። እግዚአብሔር እንዳለ አሁን ለማየት የማትችሉ ከሆነ እንደሚገኝ ተስፋ በማድረግ ለመጀመር ትችላላችሁ። ለማመን መፈለግ ትችላላችሁ። ይህም ለመጀመሪያ ብቁ ነው። ከዚያም በዚያ ተስፋ መሠረት በመሥራት ወደ ሰማይ አባት ቅረቡ። እግዚአብሔር ፍቅሩን ወደ እናንተ ይዘረጋል። እናም የማዳንና የመቀየር ሥራውን ይጀምራል። ከጊዜ በኋላም እጁ በሕይወታችሁ ውስጥ ትገነዘባላችሁ። ፍቅሩ ይሰማችኋል። እርሱ ብርሃኑን ለመራመድና የእርሱ መንገድ የመከተል ፍላጎት በእያንዳንዳችሁ የእምነት እርምጃዎችን ያደርጋል። እነዚህ የእምነት እርምጃዎች ታዛዥነት ብለው እንጠራችኋለን። በእነዚህ ቀናት የተወዳጅ ቃል አይደለም። ነገር ግን ታዛዥነት በኢየሱስ ክርስቶስ ወንጌል ውስጥ የተወደደ ሐሳብ ነው። ምክንያቱም የወንጌሉ ሕግጋትና ሥርዓት በማክበር የሰው ዘር ሁሉ በክርስቶስ የኃጢአት ክፍያ አማካኝነት መዳን እንደሚችሉ እናውቃለንና። በእምነት ስንጨምር በታማኝነትም ማደግ አለብን። ቀደም ብዬ ስለ ድረስደን ውድመት ያዘነው የጀርመን ደራሲ ጠቅሻለሁ። እንዲሁም ይህን ፈረግ ጽፎ ነበር፣ ኢስ ጌት ኒስት ጉትን አውዘር ማትቱነስ፣ የሰለስቲያ ቋንቋንም ለመናገር ለማትችሉት። ይህ እንዲህ ይተረጎማል፣ ካላደረጋችሁት በስተቀር ምንም መልካም የለም። እናንተና እኔ ስለ መንፈሳዊ ነገሮች ልብ በሚነካ መንገድ እናገር ይሆናል። በሃይማኖት ርዕስ ባላችሁ ቅን ምሁር ትርጉም ሌሎችን ለማስተርጎም ለማስገረም እንችል ይሆናል። ስለ ሃይማኖት እንመዝ እንዘምርና በላይ ስላለው ቤታችን እናልም ይሆናል። ነገር ግን እምነታችን እንዴት እንደምንኖር ካልለወጠ፣ እምነታችን በየቀኑ የምንወስንበት ላይ ተጽዕኖ ከሌለው ሃይማኖታችን ከንቱ ነው። እናም እምነታችን ያልሞተ ቢሆንም በእርግጥም ደህና አይደለም እና በመጨረሻም ለመሞት አደጋ ላይ ነው ያለው። ታዛዥነት የእምነት ሕይወት ደም ነው። በታዛዥነት ነው ወደ ነፍሳችን ብርሃን የምንሰበስበው። ነገር ግን ታዛዥነትን አንዳንዴ እንደማንረዳው ሐሳብ አለኝ። ታዛዥነትን ወደ መጨረሻ የምንደርስበት እንደሆነ ሳይሆን በራሱ መጨረሻ እንደሆነ እንመለከተው ይሆናል። ወይም የምናፈቅራቸውን በሚቀጥለው ሙቀትና በተደጋጋሚ ድብደባ ወደ ተቀደሱና ሰማያዊ ነገሮች ለማስተካከል የምሳሌ ታዛዥነትን መዶሻን በትእዛዝ የብረት ቅርጽ ማውጫ ላይ እንቀጠቀጥ ይሆናል። ምንም ጥርጥር የለውም። ወደ ንስሐ መግባት በጥብቅ ኃይል መጠራት የሚያስፈልግ ጊዜዎች አሉ። በእርግጥም በዚህ አይነት ብቻ መደረስ የሚችሉ አንዳንዶችም አሉ። ነገር ግን እግዚአብሔር ትእዛዛትን የሚያንከበክቡትን ምክንያት የሚገልጽ ሌላ ምሳሌ አለ። ታዛዥነት ነፍሳትን ወዳልሆነበት የማጠማዘዝ እና የመቀጥቀጥ ሂደት ላይሆን ይችላል። በዚህ ምትክ በምን እንደ ተሠራ ለማወቅ የምንችልበት ሂደት ሊሆን ይችላል። በኃያል እግዚአብሔር የተፈጠርን ነን። የሰማይ አባታችን ነው። እኛም ቃል በቃል የእርሱ የመንፈስ ልጆች ነን። በጣም ውድ በሆኑ እና በጣም በተነጠሩ መለኮታዊ ነገሮች የተሠራን ነን። እናም በዚህም በውስጣችን መለኮታዊ ነገሮችን የያዝን ነን። በዚህ ምድር ላይ ግን ሐሳባችንና ሥራዎቻችንን በተበከነው ቅዱስ ባልሆነውና ንጹሕ ባልሆነው እንቅፋት ይሆንብናል። የዓለም አቧራና ቆሻሻ የውልድ መብታችንንና ዓላማችንን እንዳንረዳና እንዳናውቅ በማድረግ ነፍሳችን ላይ እንከን ያደርግብናል። ነገር ግን ይህ ሁሉ በእውነት ማን እንደሆንን ለመቀየር አይችልም። የፍጥረታዊ መሠረታዊ መለኮታዊነት ይቀየራል። ልባችን ወደ ውድ አዳኛችን ለማዞር ስንመርጥና በደቀ መዛሙርትነት መንገድ እግራችንን ስናሳርፍ ታምራታዊ ነገር ይደርሳል። የእግዚአብሔር ፍቅር ልባችንን ይሞላል። የእውነት ብርሃን አእምሮአችንን ይሞላል። ኃጢአት ለመሥራት ያለንን ፍላጎት እናጣለን። እናም በመጨረሻ ለመራመድ ከዚህ በኋላ አንፈልግም። ታዛዥነት እንደ ቅጣት ሳይሆን ወደ መለኮታዊ ዕጣ ፈንታችን የሚወስድ ነፃ የሚያደርግ መንገድ እንመለከተዋለን። እናም ቀስ በቀስ ሙስና፣ አቧራ እና የዚህ ዓለም ገደብ እየወደቁ ይሄዳሉ። በመጨረሻም በውስጣችን የሚገኘው ታላቅ ዋጋ ያለው የሰማይ ሰው ዘላለማዊ መንፈስ ይገለጻል። እናም የመልካምነት ብርሃን ፍጥረታችን ይሆናል። ውድ ወንድሞቼና እህቶቼ እናም ጓደኞቼ፣ እግዚአብሔር በእውነት እንደሆንን እንደሚያይና ለመዳን ብቁ እንደሆንን እንደሚያየን እመሰክራለሁ። ሕይወታችሁ እንደ ተበላሸ ይሰማችሁ ይሆናል። ኃጢአት ሠርታችሁ ይሆናል። የፈራችሁ፣ የተናደዳችሁ፣ ያዘናችሁ ወይም በጥርጣሬ የተሰቃያችሁ ይሆናል። ነገር ግን መልካም እረኛው የጠፉትን በግ እንዳገኘ ልባችሁን ወደ ዓለም አዳኝ ከፍ ካደረጋችሁ እሱ ያገኛችኋል፣ እሱም ያድናችኋል፣ እሱም ከፍ ያደርጋችኋል፣ እናም በትከሻው ላይ ያስቀምጣችኋል። እርሱም ወደ ቤት ተሸክሞ ይወስዳችኋል። ሟች እጆች የተሰባበረውንና የተደመሰሰውን ወብት ወዳለው ወደ ማምለኪያ ቦታ ለመቀየር ከቻሉ የሚወደን የሰማይ አባታችን እኛን ለመገንባት እንደሚችልና እንደሚገነባ መተማመን እንችላለን። እቅዱ እኛ ከነበርንበት በጣም ታላቅ፣ ልናስብበት ከምንችለው በላይ ታላቅ ወደሆነ ነገር ለመገንባት ነው። በደቀ መዛሙርትነት መንገድ በእያንዳንዱ እምነት እርምጃ ለመሆን ወደ ተመደብንበት ወደ ዘላለማዊ ክብርና መጨረሻ ወደ ሌላው ሰዎች እያደግን እንሄዳለን። ይህም ምስክሬና ትሑት ጸሎቴ ነው። በቅዱሱ ኢየሱስ ክርስቶስ ስም አሜን።
Our Father in heaven,
የሰማይ አባታችን ሆይ በታላቅ ምስጋና ነው በዚህ ወደዚህ መዝጊያ ጉባኤ ስንመጣ ስለተቀበልናቸው መልእክቶች ሁሉ እጅግ አርገን እናመሰግናለን። ከአንተ ከመረጥካቸው አገልግሎቶችና ነብዮች ስለተሰቀን ስለተሰጠን መልእክት ሁሉ እጅግ አርገን እናመሰግናለን። ከሁሉም በላይ ደግሞ ከተወዳጁ ነብያችን በሙሉ ልባችን ከምንደግፈውና ከምናጸድቀው ነብያችን በመስማታችን በጣም እናመሰግናለን። አቤቱ እግዚአብሔር ሆይ ደግሞ የሰማናቸው መልእክቶች ሁሉ ልባችንን ሰርጾ ልባችንን ሰርጾ ይገባ ዘንድ እና በተግባርም እናውለው ዘንድ እንዲሁም ለአንተ በፍጹም ለትእዛዛት እንታዘዝ ዘንድ ትረዳን ዘንድ እንጸልያለን። እንዲሁም ደግሞ ታማኝ ሆነን በቤተ መቅደስ የገባናቸውን ቃል ኪዳኖች ሁሉ እንጠብቅ ዘንድ ትረዳን ዘንድ እንጸልያለን። እግዚአብሔር ሆይ ስምህን እንባርካለን፣ ስምህን እናመሰግናለን። ስለ አንዱ ልጅ ስለ ኢየሱስ ክርስቶስ ኃጢአት ክፍያ እጅግ አርገን እናመሰግናለን። ይህን ሁሉ የምንለው በአንድ ልጅ በኢየሱስ ክርስቶስ ስም ነው። አሜን።
This has been a broadcast of the 186th
ዓመታዊ የሐዋርያው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን አጠቃላይ ጉባኤ ስርጭት ነው። ተናጋሪዎች ከአጠቃላይ ባለስልጣናትና ከአጠቃላይ ቤተክርስቲያኗ መሪዎች ተመርጠው ነበር። መዝሙሩ በሞርሞል ተበርናክል ዘማሪዎች ቀርቦ ነበር። ይህ ስርጭት እንደ ህብረተሰብ አገልግሎት የቀረበው በቦኒቬል ማሰራጫ ድርጅት ነው። ያለ ጽሑፍ ፍቃድ ይህን ፕሮግራም ማባዛት፣ ማቅዳት፣ በጽሑፍ ማተም ወይም በሌላ መንገድ መጠቀም የተከለከለ ነው።